ሰላም ጤና ይስጥልን የተከበራችሁ ክቡራንና ክቡራት ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁ አውደ ወራዙ የተሰኘው መርሃ ግብራችን ነው። እንግዲህ አውደ ወራዙ የተሰኘው መርሃ ግብራችን የወጣቶችን ጉዳይ ርዕሰ ጉዳይ አድርጎ በወጣቶች የሚሰራ መርሃ ግብር ነው። በዚህ አውደ ወራዙ በተሰኘው መርሃ ግብር ውስጥ ሶስት ርዕሰ ጉዳዮች አሉ፣ ወይም ሶስት መርሃ ግብራት ይኖራሉ ማለት ነው። ከነዚህም አንደኛው ክርስቲያናዊ ወጣትነት፣ በዚህ ርዕሰ ጉዳይ የሚነሱት ወጣቶችንና ወጣቶችን መሰረት ያደረገ ቤተክርስቲያን ለወጣቶች ምን ትላለች፣ ወጣቶች ለቤተክርስቲያን ያላቸው አስተዋጽኦ፣ በአጠቃላይ ወጣትነትን ሊለውጡና ወጣትነትን ወደ ተሻለ ደረጃ ሊያደርሱ የሚችሉ ርዕሰ ጉዳዮች፣ ክፍተቶች የሚታዩበት፣ ጥንካሬዎች የሚመሰገኑበትና ይበል የሚባልበት አጠቃላይ ርዕሰ ጉዳዩ ወጣትንና ወጣትን መሰረት ያደረገ ርዕሰ ጉዳይ የሚነሳበት ነው። በቀጣይ ሁለተኛው ደረጃ ደግሞ እድሜ ለበረከት የተሰኘው መርሃ ግብር ነው። በዚህ እድሜ ለበረከት በተሰኘው መርሃ ግብራችን ደግሞ የተሻሉ ሰዎች በወጣትነት እድሜያቸው የተሻለ ስራ የሰሩ በቤተ ክርስቲያንም ሆነ በዓለማዊ ሕይወታቸው ከእግዚአብሔር ምስጋና ከሕዝብም ይሁንታ ያገኙ ወጣቶችን የምናቀርብበት በተሻለ በሙያቸውም በተለያየ ጉዳይ አንቱታን ያተረፉ ለሰዎች መንገድ ይሆናሉ ብለን የምናስባቸው አርአያ ይሆናሉ ብለን የምናስባቸው ሰዎች የሚቀርቡበት መርሃ ግብር ነው። በሶስተኛ ደረጃ ደግሞ ከቅዱሳን አባቶቻችን ከሕይወታቸው ለሕይወታችን የምንማርበት ከህይወታቸው ለህይወታችን የሚለው መርሃ ግብርን ወደ እናንተ እናደርሳለን። ስለዚህ ከዚህ መርሃ ግብር ጋር አብራችሁ እንድትቆዩ በአክብሮት እንጠይቃለን። እግዚአብሔር የተወደዳችሁ ክቡራንና ክቡራት ተመልካቾቻችን፣ እንግዲህ የወጣቶች መርሃ ግብርን ወይም ደግሞ አውደ ወራዙ የተሰኘው መርሃ ግብር እየተከታተላችሁ ትገኛላችሁ። በቀጥታ አሁን የምንሄደው ወደ ክርስቲያናዊ ወጣትነት ወደሚለው መርሃ ግብር ነው። ክርስቲያናዊ ወጣትነት የሚለው መርሃ ግብር በዚህ የወጣቶች ርዕሰ ጉዳይ ተነስተው ወጣትና ወጣትን መሰረት ያደረጉ ሀሳቦች፣ ቤተክርስቲያን ለወጣቶች ምን ትላለች፣ ወጣቶች ለቤተክርስቲያን የሚያደርጉበት አስተዋጽኦ፣ እንዲሁም ደግሞ መጽሐፍ ቅዱስ ወጣቶች ምን ይላል፣ እነሱስ በህይወታቸው ምን ያክል የወጣትነት እድሜያቸው ለበረከት እያደረጉ ነው በሚለው ርዕሰ ጉዳይ ወጣት ክርስቲያናዊ ወጣት ክርስትናን የተላበሰ ወጣት መፍጠር በሚቻልበት መንገድ ሀሳቦች ይነሳሉ። ይህንን መርሃ ግብር ወደ እናንተ እናደርሳለን። ለዛሬ ደግሞ ያዘጋጀነው ወጣትነትና ጸሎት የሚል ነው። ስለዚህ በዚህ ርዕሰ ጉዳይ ምን ያክል ሰው በጸሎት እየተጋ ነው፣ በተለይ በወጣትነት ሰዓት ከየትኛውም ከሌላ አይነት ከጡንቻም ሆነ ከእውቀትም ከሀብትም ከሌላ የሚመጡ ጉልበቶችን ሳይሆን ከእግዚአብሔር መንፈስ ቅዱስ የምንቀበለውን ጉልበት፣ ኃይል፣ መንፈሳዊ ትጥቅ ማግኘት የሚቻለው በጸሎት ስለሆነ ጸሎት ማለት ከእግዚአብሔር ጋር መገናኘት የምንችልበት መስመር ስለሆነ ከዚህ አኳያ ስንቶቻችን በጸሎት ጠዋት እንጸልያለን፣ ስንቶቻችን በተቀመጠው የቤተክርስቲያን የጸሎት ሰዓታት እንጸልያለን የሚሉ ስለ ጉዳዮች ይነሳሉ። ለማንኛውም በዚህ ጉዳይ የሚነሱ ሀሳቦች ሁሉ ዘርዘር ባለ ጉዳይ ውይይት አለን፣ ወይም ደግሞ ወደ እናንተ የምናደርሰው መርሃ ግብር አለን። ከመርሃ ግብሩ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። እግዚአብሔር ከሁላችን ጋር ይሁን። ሰላም ጤና ይስጥልኝ የተከበራችሁ ክቡራና ክቡራት ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁ የወጣቶች ክርስቲያናዊ ወጣትነት የሚለው መርሃ ግብራችን ነው። በዚህ በአውደ ወራዙት ክርስቲያናዊ ወጣትነት በሚለው መርሃ ግብራችን የተለያዩ ሀሳቦችን እናነሳለን። እናንተም አብራችሁ እንድትቆዩ የአክብሮት ግብዣችን ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። በዚህ መንገድ የምናነሳቸው ሀሳቦች ዘርፈ ብዙ ሀሳቦች ነው። በተለይ ወጣትነትን ይነካሉ የምንላቸውን ወጣቶችን ያስተምራሉ የምንላቸውን መጽሐፍ ቅዱስ በምን መንገድ የወጣትነትን ሕይወት ይመለከተዋል፣ ክርስቲያናዊ ወጣትነትስ ምን ማለት ነው የሚሉ ጉዳዮችን የምናነሳበት ሀሳብ ነው። ለዛሬ ደግሞ ያሰብነው ሀሳብ በተለይ በዚህ ሕይወት ላይ በጾም ወራት ላይ የሚነሱ ጉዳዮች ሊኖሩ ይችላሉ። ከጾም ውጭም በተጨማሪ ሰው በሕይወት ውስጥ በክርስትና ሕይወት ውስጥ የማይለየው ነገር ቢኖር ስርዓትም ሕግም ለሁል ጊዜ የሚሰራለት ነገር ቢኖር ጸሎት ነው። ሰው ክርስትና ያለ ጸሎት አይኖርም። ክርስቲያን የሆነ ሰው ሁል ጊዜ ይጸልያል፣ እግዚአብሔርን ያስባል። ጸሎት ማለት ከእግዚአብሔር ጋር መገናኘት ስለሆነ ማለት ነው። በዚህ መነሻነት ወጣቱና ጸሎቱ እንዴት ነው? ዛሬ በዚህ ዘመን ላይ በከፋው እድሜያችን ላይ ወይም ደግሞ አስቸጋሪ በሆነው እድሜያችን ላይ ከእግዚአብሔር ጉልበት የምናገኝበት ጸሎት ስለሆነ ይህንን ነገርስ እንዴት ታያል? እንዴት እናያለን? ምን እንጸልይ? እንዴትስ እንጸልይ? በምን መንገድስ ጸሎታችን ተሰሚነት ሊያገኝ ይችላል? ከጸሎት የምናገኘው ትሩፋት ምንድን ነው? ከጸሎት የምናገኘው በረከት ምንድን ነው? ከእግዚአብሔር ጋር ስንገናኝ በጸሎት በኩል ምንድን ነው ትርፋችን? በወጣትነት እድሜያችን የሚያጋጥሙ ፈተናዎችን በምን መንገድ በጸሎት ልናስወግዳቸው እንችላለን የሚሉ ርዕሰ ጉዳዮችን ወደ እናንተ እናቀርባለን። ከኛ ጋር እንድትሆኑ በአክብሮት ግብዣችን ነው። እግዚአብሔር ከሁላችን ጋር ይሁን። ለዚህ ያመች ዘንድ ደግሞ መምህር ጋብዣለሁ። መምህር ሄኖክ ኃይሌ በአፍሪካ ህብረት ቅዱስ ሚካኤል አገልጋይ ናቸው። እንግዲህ እሳቸውን ጋብዣለሁ። መምህር ጥሬን አክብሮ ስለመጡ በጣም አመሰግናለሁ። በተመልካች ስም እንኳን ደህና መጡ። እንግዲህ ቅድም እንዳልነው ስለ ጸሎት እናነሳለን። ጸሎት ምንድን ነው በሚለው ጉዳይ መጀመር እንችላለን። ሰው በተለይ በወጣትነት እድሜ ትንሽ ፈተና ሆኖ ያለው የሚጸልየውንም ያለማወቅ ብዙ ዘርፈ ብዙ ችግሮች ነገሮች አሉ እና ጸሎትና ወጣትነትን ስናይ ስለ ጸሎት ምንነት መግለጽ አለብንና በመሰረቱ ጸሎት ምንድን ነው? በወጣትነት ህይወትስ ጸሎት ለወጣትነት ምንድን ነው? ምን ይሰጣል?
እሺ፣ በጣም ጥሩ። እንግዲህ ብዙ ጊዜ ብዙ ነገሮች ከወጣትነት ጋር ተያይዘው ይነገራሉ። በየሚዲያው በማንኛውም መስክ ሲነገር ወጣቱና ጤና፣ ወጣቱና ልማት እየተባለ ከሌሎች የእድሜ ክልሎች የበለጠ ወጣት ላይ ነው ትኩረት የሚደረገው። ጸሎትና ወጣትነት የሚለውን ስናይ እንግዲህ ጸሎት ለህፃናትም ይጠቅማል፣ ለአረጋውያንም ይጠቅማል። ጸሎት የማያስፈልገው ሰው የለም። ነገር ግን በተለይ ደግሞ ለወጣት ጸሎት ትርጉም አለው። ምንድን ነው? ነቢየ እግዚአብሔር ሰሎሞን ከተናገረው ቃል ብንነሳ በጉብዝና ወራት ፈጣሪህን አስብ፣ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ይላል። በጎ አይደሉም የምትላቸው ዘመናት ሳይመጡ ይላል። ሳትደክም በጉልበት ሳትዝል በጉብዝና ወራት ፈጣሪህን አስብ ይላል። ይሄ ንግግር ከጸሎት ጋር እንዴት ይያያዛል ስንል እንግዲህ በህፃንነት እድሜ ያሉ ህፃናት ቢጸልዩ ይጠቀማሉ፣ ለእድገታቸው ለመንፈሳዊ ህይወታቸው ይጠቅማቸዋል። አረጋውያንም ቢጸልዩ ይጠቀማሉ። ግን ከአረጋውያንና ከህፃናት በላይ የበለጠ አንገብጋቢ የሚሆነው ጸሎት ለወጣቶች ነው። ምክንያቱም የወጣትነት እድሜ ብዙ ፈተና ያለበት ነው። ሰው በህፃንነት እድሜው የማይገጥመው ፈተና፣ በአረጋዊነት እድሜው ደግሞ ሰክኖ ሰውነቱን መግዛት በሚችልበት ጊዜ የማይገጥመው ፈተና የሚገጥመው በወጣትነት ነው። ይህንን ደግሞ ያለ ረድኤተ እግዚአብሔር ያለ ጸሎት ሊፈታ የሚችል አይደለም እና ነቢየ እግዚአብሔር ዳዊትም ጎልማሳ መንገዱን በምን ያቀናል ይልና ቃልህን በመጠበቅ ነው ይላል። ቃሉን መጠበቅ አንዱ መጸለይ ነው እና የጸሎት ህይወት ከወጣትነት ጋር እጅግ በጣም የተሳሰረ ነው። መጽሐፍ ቅዱስም ወጣቶችና ጸሎትን አያይዞ የሚያይ መጽሐፍ ነው። እንደውም በቤተ ክርስቲያናችን በጸሎትነት ከምንጠቀማቸው መጽሐፍት አንዱ መዝሙረ ሰለስቱ ደቂቅ ነው። የሶስቱ ወጣቶች ጸሎት ነው። እነዚህ ወጣቶች በባቢሎን ሳሉ ህይወታቸውን ያሳለፉት በጾምና በጸሎት ነው። እንግዲህ በአንድ ስፍራ ተሰብስበው እንዲማሩ ነበረ ንጉሥ ናቡከደነጾር ያስቀመጣቸው። ልክ በዩኒቨርሲቲዎች በዶርም ተቀምጠው ተማሪዎች እንደሚማሩት ማለት ነው። እነዚህ ተማሪዎች ገና መማር ሲጀምሩ እነዚህ ወጣቶች የመጀመሪያ ጥያቄያቸው ምግብ ይስተካከል ነው። ግን ምግብ ይስተካከል በሌላ ዩኒቨርሲቲዎች እንደምንሰማው ምግቡ ይሻሻል ሳይሆን ምግቡ ወደ ቆሎ እንዲቀየርላቸው የባቢሎንን ስጋ የባቢሎንን ጮማና ጠጅ ጠጥተን ሰውነታችንን መግዛት አንችልም ብለው መጀመሪያ ምግብ ይስተካከል አሉ። ሁለተኛው በጸሎት ህይወታቸው እናያቸዋለን። እሳት ውስጥ ገብተው ሲጸልዩ ነበር። ዛሬ የምንጸልየው መዝሙረ ሰለስቱ ደቂቅ የሚባለው ጸሎት እነዚህ ወጣቶች እሳት ውስጥ ገብተው እየተመላለሱ ሲጸልዩት የነበረው ነው እና ይሄ ምን ያሳያል? ጸሎት ወጣቶችን እሳት ውስጥ ገብተው ሳይቃጠሉ እንዲወጡ ማድረግ ይችላል ማለት ነው። እሳት ሲባል ዛሬ ለእኛ ሌላ ናቡከደነጾር ሊነሳና እሳት ሊያነድብን አያስፈልግም። ብዙ አይነት እሳት አለ። የዝሙት እሳት አለ፣ የኃጢአት እሳት አለ፣ የፈተና እሳት አለ እና እንዴት ነው የማልፈው? ይህን የወጣትነት እድሜን ራሴን እንዴት ገዛለሁ ለሚል ሰው ትልቁን መድኃኒት ጾምና ጸሎትን አምላካችን በወጣትነት ጊዜ ሰጥቷል። የተሻለም ጊዜ ነው በወጣትነት። ህፃን እያለ ለረጅም ሰዓት ቆሞ የሚጸልይበት ጉልበት የለውም። አንድ ህፃን እውቀቱም የማንበብም ትግስቱም የለውም። አረጋዊ ሲኮን ደግሞ አይን ይደክማል፣ አንብቡልኝ እስከ ማለት ሁሉ ሊያስደርስ ይችላል። የወጣትነት እድሜ ግን ለጸሎትም ለስግደትም ለማንኛውም ጊዜ ተነስቶ ለመጸለይ የሚያስችል የጉልበት ችግር የሌለበት ጊዜ ነው እና ብዙ ከተሰጠው ብዙ ይጠበቅበታል ይባላል። አረ ስለዚህ ጉልበት ከተሰጠህ አቅም ከተሰጠህ በአጥርቶ አይን ከተሰጠህ ተበድሮ አለመክፈል ይሆናል አለመጸለይ ማለት ነው እና የወጣትነት እድሜ ለጸሎት እጅግ ተገቢ ነው። እንደ አንድ ነገር ልጨምርና እዚህ ላይ አንዳንድ ጊዜ በወጣትነት እኛ ሁሉን ነገር የምንፈታው ይመስለንና በራሳችን በጣም እንተማመናል። ጉልበቱም ኃይሉም ስላለ እና ረድኤተ እግዚአብሔርን አንፈልግም። መንበርከክ፣ መጸለይ፣ መስገድ እንደው እንዲያርግልኝ ከዛ ይልቅ እኔ አላደርገውም ወይ የሚል ከመጠን ያለፈ በራስ መተማመን በወጣትነት እድሜ አለ። ለዚህ ጥሩ ምሳሌ የሚሆነን አባታችን ሙሴ ነው። ሙሴ እስራኤላውያንን ነጻ ለማውጣት የሞከረው 40 አመቱ ይያለ ነበር። እንደምናስታውሰው ሙሴ ክቡደ መዝራይት ነው፣ ጉልበተኛ ነው፣
እያለው ነው
የነበረበት ቦታ ስትራቴጂካሊ ካየነው በጣም ጥሩ ቦታ ላይ ነበር። ግብጽ ፈርዖን ቤተ መንግስቱስ ነበር የሚኖረው። እስራኤልን ነጻ ለማውጣት የቤተ መንግስት በልጅነት ደረጃ እንግዲህ ወራሽ ሊሆን ማለት ነው። እና ቋንቋውን ያውቃል፣ ጥበባቸውን ያውቃል፣ ጉልበት አለው። በአንድ ተማቶ ግብጻዊውን መግደልና መቅበር የሚችልበት ጉልበት ያለው ነው። ህዝቡን ነጻ ለማውጣት በራሱ በቂ መተማመን ነበረው። ግን እንኳን ህዝቡን ሊያወጣ ራሱ ስደተኛ ሆነ ማለት ነው፣ ተሰደደ። ከዚያ በኋላ 80 አመት ሲሆነው ነው እግዚአብሔር ተገልጦ በሲና ተራራ በህዝቤን ነጻ አውጣ ያለው። እግዚአብሔር ለምንድን ነው ወጣት እያለ ደና ጉልበት እያለው ያልተጠቀመበት? በጉልበት ያወጣለው የሚል አስተሳሰብ በነበረው ሰዓት አይደለም። መቼ ነው ሙሴ እስራኤልን ነጻ ማውጣት የቻለው ቢባል በጸባጦስ ፊት መስገድ ሲችል ነው፣ ሲንበረከክ ጫማውን ሲያወልቅ ነው። እና እግዚአብሔር ጫማችንን ካላወለቅን፣ ካልጸለይን፣ ራሳችን ዝቅ ካላደረግን በእኛ ለመስራት ፈቃደኛ አይሆንም። እሱ ደግሞ አብሮን ካልሰራ ያለ እኔ ምንም ማድረግ አትችሉም ብሎ በግልጽ ነግሮናል። እና የወጣትነት እድሜ የሚያቅተኝ የለም የሚል ሁሉን ነገር ማድረግ እችላለሁ የሚል በጣም ከመጠን ያለፈ ራስ መተማመን አለው። በዚህ ሰዓት መጸለይ ግን በራስ መተማመንን አሳልፎ መስጠት ነው። በራስ ማስተዋል አትደገፍ፣ በፍጹም ልብህ በእግዚአብሔር ታመን ይላል። ስለዚህ ወጣት ሆኖ የሚጸልይ ሰው ነጻ ፈቃዱን ለእግዚአብሔር አሳልፎ የሚሰጥበት ስለሆነ የበለጠ በወጣትነት ጸሎት እጅግ ጠቃሚ ነው ማለት ነው።
ግን ከዚሁ ላይ ወጣቶች የሚያነሳቸው አንዳንድ ጉዳዮች ይኖራሉ። በተለይ በወጣትነት እድሜ ሊጸለይ የሚገባው ብዙ እድሜያችንን የሚፈትኑ ብዙ ነገሮች አሉ። ዘመኑ ራሱ እሳት ነው። ከምንም በላይ ደግሞ በወጣትነት ጊዜ ጸሎት የምናደርግ ከሆነ ህይወታችን እናተርፋለን፣ ትውልድን መተካት እንችላለን፣ የሀገርን ታሪክም ማቆም እንችላለን። በዚሁ ረገድ ግን እንደው ለማጸልዩም ሲባሉ ወይም ደግሞ የጸሎት ህይወታቸው ደካማ የሆኑ ሰዎችን ስትጠይቋቸው የሚመልሱት ነገር ቢኖር ብዙ ምክንያቶች ይሰጣሉ። ከእነዚህ ምክንያቶች በጊዜ ምክንያት ጊዜ የለኝም በሚል ምናልባት ስራ ቢዚ ሊሆን ይችላል፣ ወይም ደግሞ ስራ ብዙ ሊኖር ይችላል። በዚህ ምክንያት ጊዜን እንደ ምክንያት አድርገው የሚጠቅሱ ይኖሩ ይችላሉ። ዘርፈ ብዙ ምክንያቶችን ያነሳሉ። ከእነዚህ አንዳንዶቹ በሀሳባቸውም እንበታተናለን፣ እንዴት እንመጸለይም አላቅም ብሎም ያነሳሉ። እና እንደው እነዚህ እክሎች ወይም ደግሞ እነዚህ ችግሮች የሚያነሷቸው ሀሳቦች ቤተክርስቲያን እንዴት ነው የምትመልሰው? ለእነዚህስ ምንድን ነው መፍትሄው ሊኖር የሚችለው?
በጣም ጥሩ። በተለይ የጊዜ ነገር የብዙ ሰው ነው። በተለይ በወጣትነት እድሜ መሮጫ ጊዜ ነው። በዚህ ጊዜ ሮጬ ካልሰራው ሮጬ ካልተማርኩ እና ጊዜው አይበቃኝም፣ ከዚህ ጊዜ ተርፎ ለመጸለይ እንዴት እችላለሁ የሚለው ጥያቄ በጣም የተለመደ ነው። እና ለምን አትጸልዩም ሲባሉ ጊዜ ስለሌለን የሚል መልስ ይሰጣል። ግን ነገሩ በተቃራኒው ቢታይ ነው የሚሻለው። እማንጸልየው ጊዜ ስለሌለን ሳይሆን ጊዜ ያጣ ነው ስለማንጸልይ ነው። ራሱ ጊዜ ራሱ ያጣ ነው። ምክንያቱም ወደ ትናንትናው ዘመን እስቲ እንመለስ፣ ወደ አባቶቻችን ዘመን። አባቶቻችን ጸሎት አያስታጉሉም ነበር። ዛሬ ያለው ቴክኖሎጂ ግን በአባቶቻችን ዘመን አልነበረም። ዛሬ ያለው ፈጣን ትራንስፖርት አልነበረም። ህይወት መቼስ ከትናንት ይልቅ ዛሬ ቀሏል አደለ? ባለው በዘመኑ በሰጠን እድሎች ማለት ነው። እና አባቶቻችን ማህበራዊ ህይወታቸው ሳይነካ የታመመ ጠይቀው፣ እድር ተሰብስበው፣ ማህበር ጠጥተው፣ ሰንበቴ ጠጥተው፣ እርሻውን በአግባቡ አርሰው አስቀድሰው ይህንን ሁሉ ነገር አድርገው በአግባቡ ስራቸውን እየሰሩ ግን ለጸሎት ጊዜ አተዋቁ። እኛ በጣም ብዙ ነገሮችን በአጭር ደቂቃ በአጭር ጊዜ ለማድረግ የምንችልበት ዘመን ነው ያለው። እዚህ ቁጭ ብሎ ሌላ ዓለም ላይ ካለ ሰው ጋር በጥቂት ደቂቃዎች በኢሜይል በስልክ መነጋገር የሚቻልበት ብዙ ነገሮች ጊዜያቸው በአጭሩ ሊፈጸሙ የሚችሉ ነገሮች መደረግ የሚችሉበት ዘመን ላይ ነን። እነሱ ጊዜ በቅቷቸው ከጸለዩ እኛ ለምንድነው ጊዜ ያጣ ነው ሲባል ጊዜ እንድናጣ ያደረግን መጸለይ አለመቻላችን። ጊዜያችንን በአግባቡ እንድንጠቀም ራሱ ጸሎት ያስፈልጋል። በጊዜ ላይ ስልጣን እንዲኖረን፣ ምክንያቱም እግዚአብሔር አንዱ ትልቁ ስጦታው ጊዜ ነው። ሊያውም አጭር ናት ያለችን እዚህ ምድር ላይ የምንኖራት፣ ከእሷም ላይ ነው እንግዲህ ጊዜ የለኝም እያልን ያለ ነው እና ለስጋችን ብቻ የምንሮጠው እና እግዚአብሔር ጊዜን እንዲባርክልን እናስታውስ ከሆነ በምድረ በዳ ጌታችን 5 ዓሣና 2 እንጀራ አበርክቶ ያንን ሁሉ ሺህ ሰው መግቦ ተርፏል አይደል? የግድ እኮ አሳና እንጀራ ብቻ አይደለም እግዚአብሔር የሚያበረክተው፣ ጊዜንም ያበረክታል። እንዲተርፈን ማድረግ ይችላል። በጥቂት ጊዜ ብዙ ነገር መስራት እንድንችል
በዚሁ ላይ የሚያልፉ ጊዜዎች በራሱ ጊዜው በራሱ እያሳለፍን ያለበት ጊዜው ለእኛ ሊጠቅመን በማይችልና ህይወታችንን ነገን የተሻለ የማያደርግ ህይወት ላይ ያለ።
አዎ፣ አሁን ለጸሎት ጊዜ የለኝም የሚል ሰው ፊልም ለማየት ጊዜ አያጣም፣ ኳስ ለመጫወት ጊዜ አያጣም። አንድ የእግር ኳስ ጨዋታ ከመካሄዱ በፊት ጨዋታው ሳይጀመር ቀኑ ሙሉ ተሰልፎ የሚውሉ ሰዎች አሉ። እንዲህ ይሄ ጊዜ ከየትኛው ባንክ ወጥቶ ነው እዚህ ላይ ኢንቨስት የተደረገ? ከየት መጣ ያሰኛል። ረጅም ሰዓት ሰልፍ ይጠብቃሉ ትኬት፣ ከዛ በኋላ ኳሱ አለ እስኪወጣ ድረስ አለ። የምንሰጠው ትኩረት ነው እንጂ ለጸሎትና ለመንፈሳዊ ነገር። ቅዳሴ ረጅም ነው ብለው ሰዎች የሚማረሩ፣ ጸሎት ረጅም ነው ብለው የሚማረሩ ሰዎች ግን ሌላ በጣም ረጅም ነገር ሲያደርጉ እናያለን። አዎ፣ ያለምን ምክንያት እና የምንሰጠው ቦታ ነው ጊዜ ያሳጣን እንጂ ጊዜ አተን አይደለም። እና ጊዜያችንን በአግባብ ወኩሉ ዘገብረ ይፈጽም ይላል አይደል? የጀመረውን ለመፈጸም ራሱ ሰው ረድኤተ እግዚአብሔር ያስፈልገዋል። አንዳንዴ በጥቂት ደቂቃ ሊሰራ የሚችል ነገር ሳንሰራው ከየት ልጀምር ስንል እንውላለን። ጊዜህን እንኳን በአግባቡ ለመጠቀም እንድትችል ጸሎት ያስፈልጋል። እና አባቶቻችን አልፎ ተርፎ ጦር ሜዳ ላይ ይጸልዩ ነበር። እንግዲህ አሁን የምንተርካቸው የአድዋ ጦርነት የምን ጦርነት እያልን በሀገራችን ከፍተኛ ቦታ ያላቸው ታሪኮች ሲመረመሩ ጾምና ጸሎት አልታጎሉባቸው። በአቢ ጾም የተደረጉ ሰፋ ያለ ነው። በዚያ ቦታ ላይ ሆነው ዳዊት ይደግሙ ነበር። አሁን እነዚህ ሰዎች ላለመጸለይ ምክንያት ላቅርብ ቢሉ ከጦርነት የከፋ ምን ነገር አለ? አይ በሰላም ጊዜ ነው እየየም ሲደላ ነው ይባላል አይደል? ስለዚህ ለመጸለይም እኮ ሁኔታዎች መመቻቸት አለ። ጥይት እየጮኸበህ ጦርና ጋሻ ይዘህ ከላይ የሚተኮስ ዘመናዊ መሳሪያ እየተወረወረብህ ጥይት እየተተኮሰብህ ግን ጸሎትን ማታስታጉል ይሄ እንደዚህ አዎ። እና ያው አቡነ ዘበሰማያት ስንት የማናየውን ጦር ይመልሳል ይላሉ አባቶቻችን። ስለዚህ አባቶቻችን እምነቱ ስለነበራቸው ጊዜ የለኝም የሚለውን እንደ ምክንያት ማቅረብ አልሞከሩም። እንደ ምግብ እንየው፣ ጸሎት ምግብ ነው። እስቲ ሰው የፈለገ ጊዜ ቢያጣ ምግብ ይቅርብኝ ይላሉ? አይ እኔ የስራዬ ጸባይ ስለማያመች አልበላም የሚል ሰው የለም። በምንም ሁኔታ ላይ ሆኖ ይመገባል። እና ጸሎትን እንደ ግዴታ ካላየ ነው፣ ከእግዚአብሔር እንደ መገናኘት ካየ ነው፣ እንደውም ጊዜያችንን የሚባርክልን ጸሎት። ምን ይላል እዚህ እስራኤላውያን መና ይወርድላቸዋል ነበር? ሲወርድላቸው የሚበቃችሁን ያህል ብቻ ልቀሙ ተብለው ታዘው ነበር። እና የሰው ጸባይ ደካማ ስለሆነ አንዳንዶቹ ነገ መናው ባይወርድስ ብለው አሰቡ። ዛሬ አዎ። ስለዚህ ለክፉም ለደጉም ብለው ጨምረው ለቀሙ። አንዳንዶች ደግሞ እግዚአብሔር ከባረከው ትንሽስ ብንለቅም አይበቃንም ወይ ብለው ትንሽ ለቅመው ሄዱ። ከዚያ ምን ይላል? ብዙ ለለቀመ አልተረፈውም፣ ጥቂት ለለቀመ አልጎደለበትም። ስለዚህ አንድ ሰው ለጸሎት ጊዜ ባለመስጠቱ ሰንበት ሳይል በዓል ሳይል ማንኛውንም መንፈሳዊ ምክንያት ሳያቀርብ ዝም ብሎ ስጋዊ ህይወቱን ብቻ ስላሳደደ ስኬታማ ይሆናል ማለት አይደለም። በአንጻሩ ደግሞ ለጸሎትና ለመንፈሳዊ ነገር ጊዜ ሰጥቶ የሰራሁባትን ስራ እግዚአብሔር ከባረከልኝ ይበቃል ስላለ ደግሞ ይከስራል ማለት ነው። ብዙ ለለቀመ አልጎደለበትም የተባለው ለዚህ ነው። አልተረፈውም፣ ጥቂት ለለቀመ አልጎደለበትም። እና እግዚአብሔር በምንጸልየው ጸሎት፣ ለመንፈሳዊ ነገር በምንሰጠው ቦታ ቆጥሮ የሚሰጠን ገንዘብ ላይኖር ይችላል። በእርግጥ አይ በዚህ ሰዓት የምጸልይበትን ብሰራበት የሆነ ያህል ገንዘብ አገኛለሁ ይላሉ ሰዎች፣ ወይ የሆነ ነገር አገኛለሁ ይላሉ። እርግጥ ነው እግዚአብሔር ቆጥሮ ገንዘብ ላይ ሰጥ ይችላል፣ ግን ኪስ ውስጥ ያለውን ገንዘብ እድሜውን ማቆየት ይችላል፣ ማበረከት ይችላል። እና በማናየው መንገድ የሚሰጠን በረከት ከምናየው በላይ ነው። እና ለጸሎት ጊዜ የለኝም ማለት ያን ያህል አሳማኝ ምክንያት አይሆንም።
ጊዜ በራሱ ሰጭ እግዚአብሔር ነው። በሰጠው ላይ ደግሞ የሰጠውን አምላክ መጸለይ የበለጠ መለመን የተሻለ ያደርጋል። እና ምናልባት ሌሎችም የሚነሱ አሉ። ለምሳሌ እንደው እንደ ሀሳብ ብናነሳቸው እኔ ብጸልይ አይሳካልኝም፣ ስለዚህ የአባቶች ጸሎት ብቻ በቂ ነው የሚል አለ። በክርስትና ሕይወት እያንዳንዳችን በተቀበልነው በኖርነው እምነት ላይ ተጠያቂዎች ነን። የአባቶች ጸሎት እውነት ነው፣ ይረዳል፣ ሁላችንንም ያግዘናል። እውነት ነው፣ ሀገራችን እንደ ሀገር ልትኖር እምነታችንን ባለው ነገር እንዲቀጥል የአባቶች ጸሎት አስፈላጊነቱን አድርጓል፣ የራሱን አስተዋጽኦ አድርጓል። አሁንም ቢሆን እየተጠበቀን ያለው አባቶች በነበረው እግዚአብሔርን ባገለገሉበት ኑሯቸውን በሞቱ ስለቀየሩ እስካሁንም ያገለግለናል፣ ይጠቅመናል፣ ወደፊትም ሀገራችንን በሰላም ይጠብቃል። እናምናለን ይህን። ነገር ግን ለስንፍና ምክንያት አይሆንም ወይ? ይህን የሚያነሱት ቤተክርስቲያንስ በምን መንገድ ታየዋለች? አሁን ሰው የአባቶቻችን ጸሎት ይበቃናል ብሎ ራሱን ከጸሎት የማግለል ነው ወይ? ይሄ ራሱ ሌላ ክፍተት አይደለም ወይ? በእርግጥ ትትና ራስን ዝቅ ማድረግ መልካም ነገር ነው። ግን ባዶኔ ብሎ ንስሐ ካልገቡ ባዶነት ብቻ እውነት እንደ ንስሐ ይቆጠራል ወይ? ስለዚህ በዚህ ላይ ምንድን ነው?
አዎ በጣም ጥሩ እንግዲህ አሁን እንደ ተባለው ነው በርግጥ ከተተና የመነጨ ቢሆን ካባቶች አልበልጥም ነፍሴን ወሰድ ብሏል አይደል ኤልያስ ነብዩ እንደዚህ አይነት ከዚ አስተሳሰብ እንኳን አባቶች ቀርቶ ማንንም ባልንጀራውን ከሱ የተሻለ እንደሆነ ይቁጠር ይላል በተተና ከዛ አስተሳሰብ የመነጨ ቢሆን መልካም ነው ግን ውስጡ ደግሞ የተደበቀ ስንፍና አለበት አባቶቻችን ጸልየውልኛል እነሱ ከጸለዩ በቃኛል የሚለውን አስተሳሰብ ለምን በሌላ ለምን ቀደም ጸሎትን በመግም መሰለ ነው አባቶች ይበላሉ አባቶች ይበልተውልኛል ይበቃኛል እኔ አልበላም አባቶች ይተኛሉ እንቅልፍ አይደለ እነሱ ይተኙልኛል እኔ አልተኛም አንልም በሌላው ነገር ሲሆን ስለዚህ ጸሎትን እንደ አንድ መፈጸም እንዳለበት ግዴታ ነው እንጂ ከእግዚአብሔር ጋር እንደመነጋገር አናየው ጸሎት ማለት እንዲያርግልኝ እንዲያርግልኝ ብሎ መጠየቅ ብቻ እኮ አይደለም ከእግዚአብሔርና ሰው የሚገናኙበት አንዱ መስመር ነው እና የሆነ ጉዳይ ሲኖርም ብቻ አይደለም ምን ጸልየው እና ለጸሎቱ ፍቅር ካለው አባቶች ያደርጉልኛል ብሎ አይተውም ሰው አባቶች ያደረጉት እኛ አሁን ያደረግነው ያለ ብዙ ነገር አለ አይደል አድርገውታል ብለን ለምን አንተውም ጸሎት ላይ ሲሆን ነው ወይ እና አባቶቻችንም አንዳንዴ ከወላጆችም እኔ ከጸለይኩልሽ ይበቃል አይነት ስሜት ያሳሱ የመሰላቸው ለልጆቻቸው ተኛ ብለው አረጋውያን እናቶች የሰባይ 80 አመት እናቶች በር ወጣቱ ከፍቶላቸው እነሱ በጧል ያስቀድሱ ሲሄዱ ዘግቶ መልሶ የሚተኛበት ሁኔታ
ነው እንደው እዚህ ላይ መምር እዚህ ላይ እንደ ምክንያት የሚያነሱት ሐዋርያው ቅዱስ ጳውሎስ ዕብራውያን ላይ ተናገረው ጸልዩልን ምትል ቃላለች በመንገዳችንም በአጠቃላይ በነበረው ህይወታችንም ወንጌልን በማገልገላችን መልካም እንዲሆን ምን ሰብከውን ምን ኖርበት ሚሆን ሰው ሁሉ አምኑን እንዲቀበል ጸልዩልን የሚል ቃል አለ ሐዋርያው ቅዱስ ጳውሎስ ተናገረው ይሄንን በአባቶች በቃ እንደማመካኘት እየቆጠሩ በቃ አባቴ ጸልዩልኛል አይነት ስሜት አለ የተባለው ነገር ከዚህ ጋር ተያይዞም ስለሚመጣ እንደው ለዚህ
በትክክል ይሄ ተገቢ ነው ያበው ጸሎትም ነው እስካሁን ያለንበት ያደረሰ እንደው ባይሆንም እንኳን እንዲህ ማለት ተገቢ ነው በትትና አንድ ሰው እሱ እነተኛ ጸሎተኛም ቢሆን የአባቶች ጸሎት ይጠቅመዋል ቅዱስ ጳውሎስ እስከ ሶስተኛ ሰማይ ተነጥቆ የመጣ ሰው ጸልዩልኝ የሚለው እኮ ከሱ ያነሱትን ሰዎች ነው ግን አባቶቻችንንም ወደ ገዳም ሄደን ጠይቃቸው ጸልዩልን ነው እንጂ እንጸልይላቸዋለን አይሉ አደራ አስቡን ይላሉ ጸልዩ እየጸለዩ እኮ እነሱ 24 ሰዓት የሚጸልዩ ናቸው
ስለዚህ ጸልዩልን ለማለት
ጸልየን ነው ማለት አዎ ተዘና ጸልዩልን ማለት ውስጥ ራሱ ይሄ አለና ሌላው ከመጽሐፍ ጋር እናገናኘው ካለ ለምሳሌ ንጉስ ዳዊት ቤተ መቅደስ መስራት በፈለገ ጊዜ ፈቃድ እግዚአብሔር ሊጠይቅ ነበር ነብዩ ናታንን አማከረ ምን አለው ናታን በላብረን ሱባኤን ያዝን ያለው በለን የጸልይላለው ንጉሱ አንተ ስራ ይበዛብሃል አንተ ተኛ አላለው አብረው ነው ሱባኤ ያዙት ለዛ ነው የተለያየ ራእይ ያዩት አይደለ ናታን ዳዊት ቤተ መቅደስ መስራት እንደማይችል ሲገለጥለት ነብዩ ዳዊት ግን ያየው ሌላውን ቤተ መቅደስ ድንግል ማርያም ነው በኤፍራታ ሰማ ነው ብሎ ትንቢት የተናገረው ማለት ነው ስለዚህ እግዚአብሔር በየራሳችን መንገድ የምንጸልየውን ጸሎት የሚተካ አይደለም ያባቶች ጸሎት ማለት ነው ይጸልያሉ እኛም እንጸልያለን እነሱ ስለበሉ አንበላም እንደማንለው ማለት ነው እና አባቶቻችን ለኛ ጥቅም መጸለያቸውን ማመን አለብን ከኛ ጸሎት የነሱ ጸሎት እንደሚበልጥም እናምናለን ግን 24 ሰዓት የሚጸልዩት እንኳን ገዳም ሄደን አባቶች አባቴ ይጸልዩልኝ ብትሏቸው ምንድነው መልሳቸው መልሰው ጸልዩልን ነው አውቁትማ አው እየጸለዩ
ጸልዩልን በማለት ውስጥ
የሚቋረጥ ነገር ስላልሆነ ማለት ነው ጥቅሙን በአግባቡ ስለተረዱት እንዲያውም የበለጠ አንድ ሰው ጸሎት በጸሎት ይወጡ የበረታ ሲመጣ የሱ ጸሎት አልበቃ ያለው ነው የሚመጣ አይዋጥለትም በቂ መስሎ አይታየው ወደ እግዚአብሔር በቀረበ ቁጥር የእግዚአብሔር ትልቅነት እየታየው የሱ ትንሽነት እየታየው ስለሚመጣ በጣም ትትነው እየጨመረ ነው ቅዱስ ዮሐንስ አጽር የሚባለው የቤተክርስቲያናችን አባት በጣም ትሁት ነበርና በትትናው በጣም የተደነቁ አባቶች ሄደው አባታችን እንዳንተ ትሁት ለመሆን ምን እናድርግ ብለው ጠየቁት እና ቅዱስ ዮሐንስ አጽር ምን አለ እኔ እግዚአብሔርን ትሁት አድርገኝ ብዬ ስለምነው ይኸው 10 አመት አለፈኝ ጭራሽ አንተ እንዴት ትሉኛላችሁ አያውቀውም ትትናው እና አባቶቻችን የበለጠ በጸለዩ ቁጥር ጸሎታቸው አይጥማቸው ባዶነት እየተሰማቸው አልበቃ ያላቸው በዚህ በስጋዊ በደማዊ በሆነው ቃል በዝሩ በሆነው ቃል እንዴት ጠራዋለሁ ብለው ወደ አርምሞ የሚመጡት እኮ ለዛ እኮ ነው ከኛ ሆን መጽሐፍ ይዘን በቃል በምን እንጸልየው አይደል በጣም ወደ እግዚአብሔር እየቀረቡ ሲመጡ የሚናገሩት ሁሉ አልበቃይላቸውና ወደ ዝምታ ይመጣሉ ወደ ጥልቅ ማለት ነው ወደ ተመስጦ ከዛ ወደ መስወር የሚደርሱት እንግዲህ በዚህ ነውና አባቶች ይጸልዩልናል ትክክል ነው ግን እኛም ደግሞ እናቋርጠው አይደል
መሆንም ያለበት እንደዚህ አይነት ምክንያቱም ብዙ የመንፈሳዊ ጉዞዎችን የሚያከናውኑ ወጣቶች በተለያዩ አባቶችን ያገኛሉ በየገዳማቱ ለነሱ የሚጸልዩበትን ጧን ጧፍ ለቤተክርስቲያን የተለያየው ነገር ያድርጉና እንዲጸልዩላቸው በራሱ የሚደረገው ነገር ያድርጉና እነሱ ተመልሰው ህይወታቸው ላይ ሌላ ቦታ ነው ይሄ አይነቱ ነገር ምናልባት ጸልዩልን ለማለት በራሱ እየጸልዩ መሆን ነው በተጨማሪ የሚያነሱት ሐሳቦች ሁላችንም በርግድ በወጣትነት እድሜ ያለ ሰው የሚያነሳው ነው በጸሎት ዓለም ውስጥ የሚያነሳው ሐሳብ ነውና ሰው ብዙ ጊዜ ብዙ ዘመን ላንድ ጉዳይ ይጸልይና ሳይሳካ ይቀራል ብዙ ዘመናት ስለዚህ ይሄን ያክላ መጸልይበት ጉዳዩን ሳይሳካ ቀርቷል ለምኙ ሳይሳካ ቀርቷል ስለዚህ ከዚህ በኋላ መለመኑ ማያስፈልግም ስለዚህ ጸልይ አልተሳካልኝም ብሎ የማሰብ ነገር አለ የእግዚአብሔር ስጦታ በእኛ ፍላጎት መሰረት አይደለም በቅዱና ሊጠቅመን በሚችለው መንገድ ነውና ከዚህ አቋያስ ምንድነው
አዎ በጣም ጥሩ አንዳንዴ ጸሎት ለምነ ጠይቀን እንግዲህ ጸሎት ምስጋናና ልመና ነው ሁለቱን ነገሮች እንደውም ከውድቀት በኋላ ነው ልመና የመጣው አዳም እና ሔዋን ከወደቁ በኋላ ነው እንጂ ከዛ በፊት እንዲያርግልኝ የሚሉት ነገር የለም ተሰጥቷቸው ምስጋና ብቻ ነበር ከውድቀት በኋላ ግን ብዙ ጉዳዮች መጡብንና ይሄን አርግልኝ የሚሉ ነገሮች ተከተሉ ጸሎት የምንጸልየው ጸሎት ብዙ ጊዜ ጸልየው ይላል አንዳንድ ሰው ለምኘው ሳያደርግልኝ ጊዜው አለፈ ወይም በጣም ዘገየ ስለዚህ ቢቀር ብሎ ተስፋ ወደ መቁረጥና ጸሎት ምን ትርጉም አለው ወደ ማለት ነው የመጀመሪያው ነገር እግዚአብሔር አንዳንዴ ሳያደርግልን ሊቀር ይችላል ጨርሶ የማይጠቅመን ከሆነ አባትን እንግዲህ ለምኑ ይሰጣቸዋል መዝጊያና እንኳን ይከፈትላቸዋል ካለ በኋላ ምን ይላል አባት ልጁ ዳቦ ቢለምነው ድንጋይ ይሰጣዋል ወይ እንቁላል ቢለምነው እባብ ይሰጣዋል ወይ ይላል አባት ስለሆንክ መጥፎ ነገር ብትለምኑኝ መጥፎ ነገር አልሰጣችሁም የማይጠቅማችሁ ስለሆነ ስለዚህ እግዚአብሔር የቱንም ይላል ብንወተውት ብንለምን ሳናቋርጥ ብንጸልይ እማይጠቅመን ከሆነ አባትነቱ አባት እንግዲህ ስንጸልይ ፈቃዱን በጎን ነገር እንዲያርግልን ስለሆነ የለምን ያለ ነው አባትነቱ ከረህራዩ የተነሳ የለምነውን እንዳያደርግልን ያደርጋል የለምነውን ሁሉ ስላልሰጠን በሆነ ስሙ የተመሰገነ ይሁን አንዳንዴ የለምነውን ሁሉ አድርጎልን ቢሆን እኮ ብዙ ችግር ይፈጠራል በተለይ በወጣትነታውን የለምነው አይነቱ ብዛቱ ውጥንቅጡ ዛሬ የምንፈልገው ሌላ ነገ የምንፈልገው ሌላ የለመነውን ሁሉ ቢሰጠን እንዴት ነው የምንኖረው
ሰው ላይ ሰው ሲጸልይ የሰማናቸው ሁሉ እንጸልያለን
ዛሬ ይሄ ያምረናል በወጣትነት ብዙ ነገሮች ያምራሉ ሁሉ እንጸልያለን የለመነው ሁሉ እንኳን ጸሎት ማመልከቻ እንኳን እኮ ስርዝ ድልስ ሲበዛው ሪጀክት ይደረጋል ተቀባይነት የለም እና ዛሬ የምንለምነው ሌላ ነገ የምንለምነው ሌላ የተዘበራረቀ ነው እና አንዳንዴ እግዚአብሔር የማይጠቅመን ከሆነ አይሰጠንም ነው ሁለተኛው ግን ጸሎቱ እኛ በመንፈልገው መንገድ ላይ መለስ ይችላል ለምሳሌ አንድ ሰው የራበው ሰው ልመናው ምግብ ስጠኝ ሊሆን ይችላል እግዚአብሔር የሚመልስለት መልስ እንዳይረበው ማረግ ቢሆንስ ይችላል የግድ ምግብ ላይሆን ይችላል እግዚአብሔር መፍትሄው አይታወቅ የሚመለስበት መንገድ ማለት ነው የታመመ ሰው እንዲፈወስ ማረግ ወይ ደግሞ ደዌውን በረከት እንዲያገኝበት ማረግ ሊሆን ይችላል እኛ በመንፈልገው መንገድ አንዳንዴ አሁን የሚገርመው ጸሎቱን ስንጸልይ ምን እንደሚያደርግልን ለእግዚአብሔር ምን ነግረው ምን እንደሚያደርግልን መቼ እንደሚያደርግልን እንዴት እንደሚያደርግልን ዝርዝር ነው እናቀርበው ያለቀለት ማለት አዎ በፕሮፖዛል እመቤታችን እንኳን ሳይታናለች በቃና ዘገሊላ ወይን እኮ የላቸው ምን ያለችው ምን አለች ሌላ እንደዚህ አርግ ውሃ እንዲ አድርገ ችግሩን በእግዚአብሔር ፊት ማስቀመጥ ህዝቅያስ ደብዳቤ አምጥቶ አላስቀመጠም እንዴ በቃ እግዚአብሔር አንብቦ መፍትሄ ይስጥ እንዲያርግ አይደለም ያለው እና ጸሎት ማለት ችግርን በእግዚአብሔር ፊት ማስቀመጥ ነው እንጂ ለእግዚአብሔር ምክር መስጠት አይደለም ማማከር እንዲህ ብታረገው እንዲያርገ ብትፈታው አዎ ይሄን ብቻ አርግልኝ እንደውም ጭራሽ ማስፈራራው ነው አንዳንድ ሰው በዙፋን የለም ይሄን ካላረክልኝ ሁሉ ድረስ ይደርስ ስለዚህ በምንፈልገው መንገድ አይመለስልንም ቢዘገይም ግን እግዚአብሔር ሊዘገይ የእግዚአብሔር መዘግየት ከሰው ፍጥነት ይቀድማል ጸሎታችንን ሳደርግልን በጣም ረጅም ጊዜ ሊቆይ ይችላል ለምን ሊቆይ ይችላል ጥቅም ስላለው ነው ለምሳሌ ባልና ሚስት በመጽሐፍ ቅዱስ ሁለቱም ጻድቃን ነበሩ የተባሉት ኤልሳቤጥና ዘካርያስ እናስተውሳለን ኤልሳቤጥና ዘካርያስ ልጅ ስጠን ብለው ለምነዋል ሳይሰጣቸው አረጁ ከዚያ በኋላ በስተርጅና ቅዱስ ገብርኤል መጥቶ ጸሎት ተሰምቶላል ዘካርያስ ወይ አለ እሱ የለመነው በወጣትነቱ ነው ግን ካረጀ በኋላ መጥቶ ጸሎት እንደው ዘካርያስ ረስቶታል ጸሎቱን
ግን
ረስቶታል ግን እግዚአብሔር ያስታውሰዋል ያን ጸሎት እንደው ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው የሱም ራሱ ትርጓሜና ለምንድን ነው እግዚአብሔር አሁን አንዳንዴ እግዚአብሔር ልጅ መስጠቱ ካልቀረ ለኤልሳቤጥና ለዘካርያስ ምን ነው በወጣትነታቸው ቢሰጣቸው ልጅ ማጫወት በሚችሉበት መሮጥ በሚችሉበት ማሳደግ በሚችሉበት ጊዜ ምን ነው ቢሰጣቸው አንዳንዴ በእግዚአብሔር ስራን ገባና ካላጣው ነገር እንደው ምን አለ እንደው ቀደም ቢያረጋው እንላለን ትክክል ነው ማረግ ይችላል ነገር ግን ኤልሳቤጥና ዘካርያስ በወጣትነታቸው ቢወልዱ ልጅ ይኖራቸዋል ግን መጥምቁ ዮሐንስ ሊሆን አይችልም ያለች ምክንያቱም ከክርስቶስ መወለድ 6 ወር መቅደም አለበት ስለዚህ ደህና ልጅ ነው የፈለጉት አይደል ልጅ እኮ ብቻ አይደለም የሰጣቸው ካህን ሰጣቸው ነብይ ሰጣቸው አይደል እንዴ መጥምቁ ዮሐንስ ነብይ ነው ክርስቶስ ይመጣል ሐዋርያም ሆኖ ደግሞ ያው መጣ ብሎ አምላኩን ለማጥመቅ የበቃ ነው ሰማይት ነው አስር ልጅ ነው የሰጣቸው እንግዲህ አንድ ልጅ አይደለም መጥምቁ ዮሐንስ ምን ያለው ነው አለ ከሴት ከተወለዱት ሁሉ የሚበልጥ ማለት ስለዚህ አንዳንዴ እግዚአብሔር በጣም ካዘገየው የመጥምቁ ዮሐንስ አይነት ምላሽ ሊሰጠን ይሆን ይችላል ታይቶም አይታወቅ መልስ ሊሆን ይችላል እንደው የበለጠ ደግሞ አይ እኔ እንኳን ዘገየ የሚል ሰው እንደው የበለጠ እስከምን መታገስ እንዳለበት እንዲረዳ ለምንህው የጸለይከውን ነገር ለምንህው ሳይሰጥልት ሞት ይችላል ችግር የለው ብትሞትም ምንም ችግር የለውም እግዚአብሔር ላንተ ካለው አስነስቶ ይሰጣል በምን አወቀ ሙሴ ጌታ ሆይ ክብርህን አሳየኝ ብሎ ሲለምን አልነበረ ወይ ፊቴን አታይም ጀርባዬን ታያለ ተብሎ ፊቱንም ጀርባውንም ሳይ ሞተ በሞተ በ2000 ዓመት አይደል እንዴ በታቦር ተራራ ክብሩን የገለጠለት ከሞተ በኋላ ማለት ነው ስለዚህ እግዚአብሔር ለኛ ሊሰጠን ያለውን ነገር ሳይሰጠን እንኳን መቆየት ልንሞትም እንችላለን ለኛ ካለው እግዚአብሔር በጊዜው ከሞትም አስነስቶ ሊሰጥ የታመነ አምላክ ነው ማለት
ነው እነሆ በዚህ ላይ በመጠበቅ ነገር ላይ እግዚአብሔር ለብዙ ዘመናት አሁን የቅዱስ ዘካርያስና የቅድስት ኤልሳቤጥን ታሪክ በራሱ ክሷቸዋል እንግዲህ በንጽህና ለዘመናት ኖረዋል እሷም ወቀት ለምላሜ ተለይቷታል እሱም ደግሞ ርጅናው መጥቶበታል ግን ክሷቸዋል እግዚአብሔር ከእግዚአብሔር ጋር ሆነን ምናሳልፈው ምናጠፋው ጊዜ የለም ካሳ አለ እግዚአብሔር እንደው በመጥፎ ነገር ቆሞ ሲጠብቀን ነው እንጂ እግዚአብሔር መጥፎነቱም ይሆኑ ከባድም ይሆኑ በህይወታችን በደና ነገር ቆሞ ሲጠብቀን የተሻለ ነው ይክሳራ ህይወት አይኖርም እንደውም ይክሰናል የሚለው ነገር ያስማማ
አዎ እንደውም ከዚህ ጋር ካያያዝ ነው አብርሃምና ሳራ ሳይወልዱ ብዙ ቆዩ አሁን ሳራ የወለደችው እንግዲህ በ90 አመቷ ነው አብርሃም በ100 አመቱ ነው አሁን ምን መቼል ታሳደገው ነው እንደው አቆይቶ ከተባለ 137 አመት ነው ኖረችው ሳራ ከዛ በመጽሐፍ ቅዱስ ሴት ልጅ እድሜዋ ተጽፎ ሞተች በዚህ እድሜዋ ሲሆን እድሜ ላይ ስትደርስ ሞተች የተባለችው የሳራ ብቻ ነው የሌላ አልተጻፈ ለምንድን ነው እግዚአብሔር ለይቶ የሳራን ያጻፈልን የሰጠዋትን ይስሐቅ እንድታሳድግና ለቁም ነገር እንድታበቃ እድሜ ሰጥቻታለሁ አባቶቻችን እናቶቻችን ሲመስሉ ምንን የሰጣ አምላክ ምንን አይነሳም ይባላል አይደል ላይ ሳይደግስ አይጣላም ይሄ እኮ ትልቅ እኮ ነገር ሃይማኖት ነው እንደ ተረት ይጥቀሱት እንጂ ነገር ሃይማኖት ካቆየው አብሮ የሚያመጣው ብዙ በረከት አለ
የተወደዳችሁ ክብራን ተመልካቾቻችን እንግዲህ ባውደ ወራዙት መራግብር ክርስቲያናዊ ወጣትነት ምን ይመስላል በዚህ ርዕሰ ጉዳይ ደግሞ ዛሬ ያነሳነው ወጣትና ጸሎት ወይም ደግሞ ጸሎትና ወጣትነት በምን መንገድ ነው ቤተክርስቲያናችንስ መልሷ ምንድነው እያንዳንዳችን ምን እናነሳቸው ጥያቄዎች ይኖራሉ በተለይ በወጣትነት እድሜ የሚነሱ ከስሜታችንም ከመናየውም ከአቻ ግፊትም ለጸሎታችን ምክንያት እየሰጠን ችግሮችን ምን እናነሳ ሰዎች ይኖራሉና በህይወታችን ውስጥና ለነዚህ አይነት መልሶችን እየተነጋገርን ወደናንተ መራግብሩን እየሰራን እንገኛለን እናንተ ማብራችሁን ስለሆናችሁ ጅጉና መሰግናለን አሳይት ካላችሁ በ0118121224 ብላችሁ ብትደውሉ ታገኙናላችሁ በዚህ በቴሌቪዥን መከታተል ያልቻላችሁ ደግሞ www.otc.com ብላችሁ ብትገቡ መከታተል ትችላላችሁ አብራችሁን ሁኑ
ዳድኖ ፋቂን ገበሬው ለይቶ መልካም ዘር ሲዘራ ወደ ማሳወጥቶ ወደ ማሳወጥቶ ለአጨዳው ምጻት ለበጋው አዝመራ ወዴት ወድ ቆይሆን ክረምት የተዘራ ክረምት የተዘራ زود كاوستفنوت سيزرايا لكاو عقوافة سما مساطي نتكو زود كادي بكو تلقى فركة لله بدست يسمى بچگر يكادو زود كاوست تسوك تجن كنداي وطا بعالم تكازي بسفت تاب تانكو فري عطا وستان رسناي يا ودك ام نبا زوهب فري سمتو متقبر جيتاي كاراتو سفراوش بمسالي كالكو وديت ودقو يهون كان يلب يلاكو اباك غوترا بجتا لا جدا ستمتا كفر ياماو كمير دلندالتا كشوكا چنچالاي كمن قدندال كر لبي لبا قينتو بمقبار اندي نور راسين مسمات جيل انت فقار لدر انك داد نوفاقين قبر يولا يتو ملكام زر سيزرا ودما ساوتو ودما ساوتو لا جداو مصات لبقواس مرا وديت واد قويون كرمت يتزرع كرمت يتزرع
የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ተከታተላችሁ የምትገኙት አውደ ወራዙ የተሰኘው መርሃ ግብራችንን ከዚህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቴሌቪዥን ስራ አገልግሎት የሚተላለፍላችሁን ሳምንታዊ መርሃ ግብር ነው። ከመርሃ ግብሩ ጋር አብራችሁ ስለሆናችሁ እጅጉን እናመሰግናለን። እንግዲህ በቀጣይ የምንሄደው ክርስቲያናዊ ወጣትነት የሚል መርሃ ግብር ይሆናል። ባለፈ ሳምንት ስለ ጸሎት ጸሎትና ወጣቱ ምን ይመስላል በምን በዚህ ጉዳይ የሚነሱ ጥያቄዎችን ቤተክርስቲያን በምን አግባብ ተመልሳለች የሚሉ ረሰ ጉዳዮችን አንሰተን ነበር። እንግዲህ ቀጣዩን ክፍል ነው ደግሞ ወደ እናንተ እናደርሳለን። ከመርሃ ግብሩ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። እግዚአብሔር ከሁላችን ጋር ይሁን። ወደ መርሃ ግብሩ የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት የሚተላለፍላችሁ አውደ ወራዙ በተሰኘው መርሃ ግብር ክርስቲያናዊ ወጣትነት ነው። በዚህ በክርስቲያናዊ ወጣትነት መርሃ ግብር ደግሞ ዛሬ ጸሎትና ወጣትነት ሰው በተለይ በወጣትነት እድሜ ያለ ሰው በምን መንገድ ነው ጸሎትን ተግባራዊ ያደረገ ያለው? ከጸሎትስ ምን ያገኛል? ላይጸልይ የሚያነሳቸው ምክንያቶች ቤተክርስቲያን በምን መንገድ ትመልሳለች? ይያልን እየተነጋገርን እንገናኛለን ከመምህር ሄኖክ ኃይሌ ጋር ማለት ነው። እናንተም አብራችሁን ስለሆናችሁ እጅጉን አመሰግናለን። መምህር ወደ ውይይታችን እንመለስ። እንደው በዚሁ ላይ ስለ ጸሎት ብዙ ነገር አንስተናል። በተለይ ወጣቱ የሐሳብ ተፋልሶም ሆነ ምክንያታዊነት በቤተክርስቲያናዊ በክርስትና ሲነሳ ሚዛን እንደማይደፋ ይታወቃል። ወይም ደግሞ ያነሳናቸው ሐሳቦች መልስ የሰጡ ይመስለናል። ወደ ሌላ ሐሳብ እንነሳ። ሰው እንደዚህ አይነት ነገሮችን አንስቶ ለምን እንደማይጸልይ ምክንያቶችን ካነሳን እነዚህ የዘረዘርናቸው ናቸው። ሰው በሐሳብ ምክንያት በተለያዩ ጉዳዮች ይነሳል። ሰው አልጸልይም ብሎ የሚያነሳቸው ለመጸለይ ጊዜ የለኝም፣ ለመጸለይ የአባቶች ጸሎት ቢያቃኛል፣ የተለያዩ ሐሳቦች አንስተናል። ከዚሁ ጋር ተያይዞ ግን ምን እንጸልይ የሚለው ጉዳይ ግን ትልቅ ጥያቄ ነው። በተለይ ምን እንጸልይ በሚለው ጉዳይ የሚጸልዩትን ያለማወቅ ጉዳይም ሌላ ይነሳል። ቤተክርስቲያናችን የጸሎት መጽሐፍት አላት፣ ብዙ የጸሎት መጽሐፍት ከመዝሙረ ዳዊት ከመጽሐፍ ቅዱሱ ራሱ መጽሐፍ ቅዱሱ በራሱ በጸሎትነት እንጠቀማል። እና በዚህ ሀሳብስ ቤተክርስቲያን ምን ትላለች? እስቲ አንዳንድ እንበል።
በጣም ጥሩ። እንግዲህ የምንጸልየውን አለማወቅ ከቋንቋ ችግር ሊሆን ይችላል፣ በግዕዝ ያሉ ጸሎቶችን ለመጸለይ ይቸገራለሁ ሊሆን ይችላል፣ ወይ ደግሞ የጸሎት መጽሐፍት አሉ በቤተክርስቲያን እና አንዳንድ ሰው እንደውም እኔ የልቤን ሀሳብ መጸለይ አልችልም ወይ መጽሐፍ ለምን ያስፈልገኝ? አዎ ሌላ ሰው የጸለየው ጸሎት የተጻፈ ከሆነ ጸሎት እኔ ከእግዚአብሔር የምገናኝበት ከሆነ ስለምንድን ነው ሌላ ሰው ያለውን ነገር እኔ ማለት የሚያስፈልገኝ የሚሉ ጥያቄዎች ይነሳሉ። የመጀመሪያው የምንጸለየውን አለማወቅ ከምንድን ነው ከሚለው መነሳት አለብን። የእውቀት ችግር ነው መፈታት ያለበት ችግር የትኛው ነው? እኔ ጸሎቱን አለማወቄ ነው ወይስ ጸሎቱ ነው መቀየር ያለበት ከሚለው መነሳት አለብን። ለምንድን ነው ስህተት በስህተት አይታረምም አይደለ? አንድ ሰው ለምሳሌ የምጸልየው ጸሎት ቋንቋ አይገባኝም ቢል መፍታት ያለበት ችግር የቋንቋ አለመረዳት ችግሩን ነው እንጂ ጸሎቱን አይደለም። ምክንያቱም ስህተት በስህተት ሊታረም ስለማይችል ምንድን ነው ጫማ ነው እንጂ እግር አይስተካከልም ይባላል። አንድ ሰው ጫማ ባይበቃው እግሩ አይስተካከልም፣ ጫማው ነው ሊቀየር የሚችለው። ስለዚህ እኛ ለጸሎቱ ምቹ ያልሆነ እውቀት ከሌለን ራሳችንን ወደዚያ ማድረስ ይገባናል። አንዳንዴ ሳይገባንም ብንጸልየው ግን ውጤት እንዳለውም ደግሞ ማየት አለብን። ምን ይባላል? አንተ ጸሎቱን ሳትረዳው ብትጸልየው አጋንንት ጸሎቱ ገብቷቸው ከአንተ ይርቃሉ ይባላል። እና ምንም ሀሳባችን እየተበታተለ ብንጸልየው፣ ምንም በቂ እውቀት ሳይኖረን ብንጸልየው ግን ጸሎቱ ስራ መስራቱን አያቆም።
ጠሚ እናቶችን እንደው ለምን ትጸልያላችሁ ብሎ አንድ ወቅት አንድ ወጣት ይጠይቃቸው እና አያውቁትም እኮ ለምን ግዕዙን አይሰሙት እንዴት ይጸልዩታል? አይ እኔ ባልሰማው ነብሴ ተሰማዋለች። ምን ያክል መንፈሳዊ ስሜታቸው የበለጠ እንደሆነ ነው። እንደ በነገር ላይ
እና እንደውም ምን ይባላል አንድ አይነ ስውር ሰው በትር ይዞ ሲሄድ መንገድ ላይ ዱላ ይዞ ሲሄድ እባብ አይጠጋውም ይባላል። ምክንያቱም እሱ እባቡን አያየውም፣ ግን እባቡ የሚያየው ዱላውን። ሰይጣን ያው ከድሮም ራሱን ከእባብ ጋር አያይዟል፣ በእባብ እንመስለዋለን አይደለ? ዲያብሎስ ጸሎቱ ሳይገባ ሀሳብ 30 ቦታ ደርሶ ቢሆን የምትጸልየው። አንዳንዴ እኛ ልንጸልይ ቆመን አባታችን ሆይ ጀምረን ከመቼው እንዳለቀ የሚገርመን ጊዜ አለ አይደል? ከመቼው ነው የወረድኩት ብለን ሀሳባችን 30 ቦታ። ግን ያቺ አቡነ ዘበሰማያት የሰራችውን ስራ አናቀው፣ በስጋ ባይታየም በመንፈስ ግን ከብዙ ነገር ከልሎነ። ዲያብሎስ እየጸለይክ ያለኸውን ጸሎት አልፎ ንቆ ምንም ሀሳብ ቢበተን ማለት ነው፣ አፍ እየተናገረ ያለውን ጸሎት ንቆ ሊያጠቃ አይችልም።
ደግሞ እስከዚህም በላይ የማናቀውም የቋንቋ አይነትም ቢሆን ሰሚው እግዚአብሔር አይደለም ወይ? አሁን ሁሉም ቋንቋ የሚችለው በሁሉ ባለጸጋ የሆነው እግዚአብሔር አይደለም ወይ?
በትክክል በትክክል። እግዚአብሔር ቋንቋ ገደብ የለበትም፣ ሁሉን አዋቂ ነው። ጭራሽ መናገር የማይችልም ሰው እኮ በልቡ ነው የሚጸልየውን ጸሎት እግዚአብሔር ይሰማዋል አይደለ? ስለዚህ የመጀመሪያ ነው። ሁለተኛው ወደ መጽሐፍቱ እንምጣ። የጸሎት መጽሐፍት አስቀድሞ የተጸለዩ ናቸው እና እኛ በራሳችን ነው የምንጸለየው እንጂ የጸሎት መጽሐፍ አያስፈልግም የሚል ጥያቄዎች ይነሳሉ። በመሰረቱ ቤተክርስቲያን በራስ መጸለይ አትችልም የሚል ሕግ የላትም። ይፈቀዳል አንድ ሰው በራሱ በአንደበቱ ቢጸልይ የሚከለክለው ሕግ የለም። ነገር ግን ደግሞ የጸሎት መጽሐፍት አሉ በቤተክርስቲያናችን። አስቀድመው ነቢያቱ አስቀድመው ቅዱሳኑ የጸለዩትን ጸሎት ደግመን እንጸለያለን። ትልቁ ጸሎት መዝሙረ ዳዊት ነው አይደለ? ትልቁ በቤተክርስቲያናችን ሁሌ የሚደገመው መዝሙረ ዳዊት ነው። ከራሳቸው ከእስራኤላውያኑ ከአይሁድ ቀጥሎ በዓለማችን ከአብያተ ክርስቲያናትም እንደኛ ቤተክርስቲያን ዳዊት የሚደግም የለም። አይሁድ በዳዊት መቃብር ዙሪያ አሁንም ድረስ እስራኤልን የሚጎበኙ ሰዎች እንደሚያዩት በመቃብር ዙሪያ እየዞሩ ይደግማሉ፣ ያስተዛዝላሉ ዳዊት እየተቀባበሉ። አሁንም ድረስ ግን የኛ ቤተክርስቲያን ዳዊት አስታጉላ አታውቅም። ሁሉም ክርስቲያን የሚጸልየው መዝሙረ ዳዊት በአብይ ጾም በተለይ ደግሞ ከሌላው በተለየ ሁኔታ መዝሙረ ዳዊት በብዙ ስርዓቶች ውስጥ አለ። ለምንድን ነው የቀደመውን ጸሎት የምንጸልየው? ዳዊት አሁን ዳዊት የጸለየው ለራሱ እሱ የጸለየውን ጸሎት ነው መድገም ምን ያስፈልገኛል ሲባል፣ እንግዲህ ከመጽሐፍ ቅዱስ ብንነሳ ዳዊት በመድገም የመጀመሪያው ምሳሌያችን አምላካችን መድኃኒታችን ኢየሱስ ክርስቶስ መዝሙረ ዳዊት መዝሙር 21 ላይ አምላኬ አምላኬ ነጽረን የሚለው የዳዊትን ጸሎት 21ኛውን መዝሙር አምላኬ አምላኬ ለምን ተውከኝ የሚለው ወለምን ታደገን የሚለውን በመስቀል ላይ ብሎታል ክርስቶስ። እንግዲህ ፈጣሪ ነው እሱ፣ የዳዊትም ፈጣሪው ነው አይደል? ፈጣሪ ሆኖ የፍጡሩን ጸሎት ሳይንቅ ከጸለየ እኛ ፍጡራን ሆነን የዳዊትን ጸሎት ምንንቀው ምን ስለሆነ ነው ያሰኛል። እና የዳዊትን ጸሎት ደግሞ ክርስቶስ እዛው መስቀል ላይ ደግሞ ጸልዮታል። አምላኬ አምላኬ ለምን ተውከኝ ብሎ ጮኸ ይላል። ጌታችን የጸለየውን ጸሎት ደግሞ እዛው መስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው የሚለውን ጸሎት ቅዱስ እስጢፋኖስ በድንጋይ ተወግሮ ሰማዕትነት ከመቀበሉ በፊት ተቀብሎ ደግሞታል። አንዱ የጸለየውን ደግሞ መጸለይ ማለት ከዚህ የተለየ ምን አለ? አባቶ ነፍሴን ተቀበል ያለውን ጸሎት ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል ብሎ ቅዱስ እስጢፋኖስ ደግሞታል። ስለዚህ አስቀድሞ የተጸለየ ጸሎትን መጸለይ ከመጽሐፍ ቅዱስ የመጣ ነው። ሌላው ጸሎተ ማርያም ነው። እመቤታችን ቅድስት ድንግል ማርያም ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል ብላ የጸለየችው ጸሎት ከአንደኛ ሳሙኤል ምዕራፍ 2 ላይ ሄደን የሐናን ጸሎት ስናየው ከአራት ከአምስት በላይ ተመሳሳይ ነው። ነጥብ ነጥቦቹ ብርቶችን ከዙፋናቸው አወረዳቸው፣ የተዋረዱትም ከፍ ከፍ አደረጋቸው ስትል እመቤታችን፣ ሐና ደግሞ እንጀራን ጠግበው የነበሩ ተራቡ፣ ተርበው የነበሩ ጠገቡ ትላለች። ስሙም ቅዱስ ነው ትላለች እመቤታችን፣ እግዚአብሔር ቅዱስ ነው ትላለች ሐና። እመቤታችን የሐናን ጸሎት ወስዳ ጸለያለች። አሁን ወላዲት አምላክ እውነት ምን ጸጋ ጎሏት ነው ለእና አባ ሕርያቆስ ያን ሁሉ ድርሰት እንዲደርሱ ያደረገች እመቤታችን? ለእና አባ ጊዮርጊስ ዘጋስጫ እሷ አቅቷት ነው ወይ እንግዳ ድርሰት መድረስ? አይደለም ግን በትህትና የአባቶችን ጸሎት የቀደሙትን ጸሎት ወላዲት አምላክ ጸለያለች። ስለዚህ አምላካችን ኢየሱስ ክርስቶስ ወሀቤ ጥበብ ራሱም ጥበብ የሆነ አምላክ የነቢያቱን ጸሎት ደግሞ ከጸለየ እንዲህ ተብሎ ተጽፏል እያለ ከጠቀሰ እኛ ምኑ ጋር አስቀምጠነው ነው ራሳችንን የቀደመውን ጸሎት አልጸለየም የምንለው ነው። ሌላው የእኛ ጸሎት ዝብርቅርቅ ያለ ነው። የሰራ ጸሎት ለምሳሌ አንድ ጥሩ ማሽን ቢኖር እባክህ አውሰኝ የምንለው መጀመሪያ ይሰራል የሚለውን ጠይቀን ነው አይደል? ይሄ ማሽን ከሰራ ለእኔ ማውሰኝ ልስራበት ነው። ይሄ ጸሎት ስራ ሰርቷል፣ ለነ ዳዊት ጠቅሟቸዋል። ዳዊት ይህን ጸሎት ጸልዮ የት እንዳለ እናውቃለን። ዳዊት ያለበት ለመሄድ ከፈለግን ይህንን እንደ ማሽን ማለት ነው እኛም ተውሰ ነው ያንኑ ጸሎት እንጸልየዋለን። ምክንያቱም ይሄ ጸሎት ስራ የሰራ ጸሎት ስለሆነ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ስለዚህ ጸሎቱ በጣም ጠቃሚ ስለሆነ ቤተ ክርስቲያናችን የቀደሙ አበው የጸለዩትን ጸሎት እንኳን ቅዱሳን የጸለዩት የሚገርመው የቤተ ክርስቲያናችን መጽሐፍ ቅዱሳዊነቷ እንኳን ጻድቃን የጸለዩት ወንበዴ የጸለዩም ጸሎት ወንበዴውን ገነት ስላስገባው ለወንበዴ ልጆቿ ስለሚጠቅም አምጥተዋለች። በመንግስት አስበኝ ትላለች ቤተ ክርስቲያን። ስለዚህ በቅዳሴው ቅዳሴው በሙሉ ከዳዊቱ ከወንጌሉ ነው የተውጣጠው። ያ መቶ አለቃ ምን አለ? ይደሎኒ ከመ አንተ ትባት አይጠጠፈረ ቤቴ፣ ከቤቴ ጣሪያ በታች ትገባ ዘንድ አይገባኝም አላለም? ቃል ብቻ ተና እሱን ደግሞ ሊቆርብ የሚመጣ ሰው ከመቁረቡ በፊት አዎ ወደ ቤቴ ጣራ እርኩስት ከሆነች ከሰውነቴ ውስጥ ትገባ ዘንድ አይገባኝ ከመቶ አለቃው ትዋሳለች ቤተክርስቲያን። ጥሩ ሆኖ ያገኘችውን ጸሎት
እንደው በሕክምናው በዚህ በተለይ ኢትዮጵያ ቤተክርስቲያን የጤና ሚኒስትር ሆና በነበረችበት ብዙ ዘመናት ፍቱን ውእቱ ትላለች። አንዳንድ ጥበቦች ጥሩ የተሻሉ ሲባል ፍቱን ነው የተሻለ፣ ምክንያቱም ምንም ሰርቷል ማለት ነው።
ስለዚህ የሆነ ቦታ የሰራ መድኃኒት እኔ የምውጠው ከሆነ የሆነ ቦታ ተጸልዮ ስራ የሰራ ጸሎትም እኔ መጠቀም አለብኝ። ትዕቢተኛ መሆን አያስፈልግም፣ ከአባቶች አልበልጥም ማለት ነው የነቢያቱ ንግግር አይደለ? እኛ ከቀደሙ ቅዱሳን የተሻለ ጸሎት እንናገራለን ብሎ ማሰብና አሁን ጭራሽ አልፎ አልፎ በአንዳንዶች የሚታየው እንኳን የቅዱሳኑን ጸሎት አባታችን ነው የሚለውን ማንጸልም የሚለዋሉ። እሱ ለሐዋርያት ነው እንጂ ለእኛ አይደለም። እንዲ በጣም ይገርም እኮ ራሱ በሉ ያለውን ማለት ነው። በሉ ያለውን አይ ትንሽ አባታችን ነው የራቅ ስለሚያደርግ ቅርበት ያለው በዚህ ምክንያት የመጣለትን የሚጸልይ ሰው ብዙ ነገር ሲዘባርቅ ይሰማል። ብዙ ስህተት የምንናገረው ነው። የምትለምኑትን አታውቁም ተብላ የለ የያዕቆብና የዮሐንስ እናት። አንዳንዴ የምንለምነው መጥፎ ነገርም ሊሆን ይችላል እኮ ጥሩ መስሎን የምንለምነው ነገር። ስለዚህ የዳዊትን ጸሎት እንደውም ዳዊት በዚህ ከቁጥር ውጪ ባለው በ151ኛው መዝሙሩ ማኑ ነገሩ ለግዚአ ይሌለ ለጌታዬ ማን ነገረው ሚለው እሱን አባቶቻችን በዳዊት ቀይረው ማኑ ነገሩ ለዳዊት ይላል። ማለት ዳዊት የኔን የልቤን ሐሳብ እንዴት ሊጸልየው ቻለ? አንዳንዴ መዝሙረ ዳዊት ስታነብ አንተ አሁን ያለህበትን ችግር ጸሎት ውስጥ አገኘዋል። እንዴ ዳዊት እንደኔ ሆኖ ነበር ማለት ነው ያሰኛ። ቅዱሳኑ ሲጸልዩ እኔ ቅዱስ ነኝ ጌታዬ ሆይ እንደ ቅድስና ይስጠኝ አይደለም ይያሉ የሚጸልዩት። ያልሰሩትን ኃጢአት ሁሉ ጭምር ጽፈዋል። አንዳንዴ በቅዱሳኑ ጸሎት ውስጥ ያንተን ኃጢአት ታገኘዋል።
ሰው ሌላ ፍጥረት አይደለም መቼም ሰው የነበረበትን ከበደለም የበደለውን ጥሩ ስራውም የሰራውም ከሆነ ታሪክ ከታሪክ ነው የሚደገመው። ሌላ ታሪክ አይመጣም መቼም ይሁን።
ጸሎቶቹን ስታያቸው የትትናቸውና ያንደበታቸው ማማር እኛ የማይሆን ነገር ከምንል አባቶቻችን ያሉትን በማለት ውስጥ በጣም ብዙ ትትና አለ። እኔም የምፈልገውን ነገር አድሬስ ሊያደርግልኝ አይችልም ሊሉ ይችላሉ ሰዎች። ግን አይደለም አንተ ከየትኛው ከሌላ ፕላኔት አይደለም የመጣኸው። አንተ በኖርክበት ምድር የኖሩ ሰዎች ናቸው እነዚህ ቅዱሳን። ስለዚህ እኛን የሚመለከት ጸሎት ከሌለ በትክክል አልጸልይም ብንል ያምራል። ግን ሁሉም ጸሎት አለ። ሁሉም ርዕሰ ጉዳይ በመጽሐፍ ቅዱስ የለም። ስለዚህ ቤተክርስቲያናችን መጽሐፍ ቅዱስን እንደ እግዚአብሔር ቃልነቱ እንደ ንጉስ ቃልነቱ ጥላ ዘርግታ ታነባዋለች። የንጉስ ቃል አይደለ? እንደ ቅዱስነቱ ታሳልመናለች። እንደ ጸሎትነቱ ትጸልያለች። እንደ ማህሌትነቱ እንደ ምስጋናነቱ ማህሌት ታረጋዋለች፣ መዝሙር ታረጋዋለች። ስለዚህ ከመጽሐፍ ቅዱስ የተሻለ ጸሎት መጽሐፍ የለም።
በዚሁ ላይ ግን የሚነሱ ሐሳቦች አሉ። የተለያዩ የእምነት ተቋማትም በዚህ መንገድ ክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችን ቻሌንጅ የሚያደርጉበት አለ። አንዳንዴም በሀሳብ ሌላ የሚጠምዱበት አጋጣሚ አለና ከነዚህ ሁለት ሀሳቦች መነሳት እንችላለን። አንደኛው አምላካችን መድኃኒታችን ኢየሱስ ክርስቶስ ጸሎትን አስተምሮናል፣ አባታችን ሆይ እንድንል አስተምሮናል። ስለዚህ ከዚህ ውጭ ሌላ ጸሎት አያስፈልግም ብሎ የሚነሱ አሉ። ሁለተኛው ደግሞ በመዝሙረ ዳዊት ለምሳሌ ብናነሳ ጠላቶች እንዲያደርግልኝ የሚሉ የጸሎቱን ስሜት በጥላቻ አይነት የሚይዙ ነገሮች አሉ። ክርስትና ፍቅርን እንጂ ጥላቻን አይደለም። ስለዚህ ጠላትን እንዲያደርግልኝ ለጠላት መለመን እንጂ ወይም ፍቅርን መለመን እንጂ ጠላቴን እንዲጎዳልኝ ጠላቴን እንዲወድቅልኝ መለመን በራሱ ይሄ አግባብ አይደለም። ስለዚህ በዚህ አግባብ የተጸለየውን ጸሎት መጸለይ አግባብ አይደለም ብለው ያስባሉ። በዚህ አጋጣሚ መልሶቹ እንነሳት።
ምንድነው ከዚህ ከጠላት ከሚለው ብንነሳ በመሰረቱ በቤተክርስቲያናችን አስተምሮ ለሰው ከዲያብሎስ በቀር ጠላት የለውም። ምናልባት ሰውን የሚመለከት ቀጥታ እግሩን እጁን እንዲያርገው ሲል መቼስ ሰው ነው እጅ ከተባለ። ግን አባቶቻችን ምን ይላሉ? ሰይጣን ያለ ሰው አይመጣም። ዘንበለ ምስለ ሰብእ ይላሉ። ሰይጣን ያለ ሰው ካልሆነ በቀር አይመጣም። ስለዚህ በሰው አንጻር የሚወገዘው ሰይጣንና ክፋት ነው እንጂ ሰውን ጠላቴን በትክክል ብለን አስበን እንደዚህ ያን ጸሎት ስንጸልየው ቀጥታ ለሰይጣን ሳይሆን ለርኩሳት መናፍስት ሳይሆን ለሰው ካሰብ ነው እኛን የምንጎዳበት እኛ ውስጥ ያለ ችግር ነው መፈታት ያለበት እንጂ ከዲያብሎስ በቀር ጠላት እንደሌለን የመዝሙረ ዳዊትን ጸሎቱን ይዘቱን ስንወርድ ስናየው የሚናገረው ስለ አጋንንት እንደሆነ በትክክል ያሳያል እኮ በትክክል ያሳያል። ስለ ሰው የተነገሩትም መንፈሳዊ ትርጓሚያቸው ስለ ዲያብሎስ ሆኖ ነው በክርስትና መንፈስ የሚታየው እንጂ ጠላቴን እንዲያደርገው የሚሉ ጸሎቶችን ከሰው አንጻር ማሰብ አይገባም። እንደዛ ነው። ሁለተኛው ምን ነበር?
ሁለተኛው አባታችን ሆይ ብቻ ነው ከተጻፋት
ለተናገረው። አዎ አባታችን ሆይ እንግዲህ ትልቁ ነገር ከሌሎች ጋር ለመግባባት ችግር ከሚፈጥሩ ጥያቄዎች አንዱ ብቻ የምትልቃለች የሌለች ግን ያለ ቦታው የምትገባ ማለት ነው። አምላካችን ኢየሱስ ክርስቶስ አባታችን ሆይ በሉ አለ እንጂ አባታችን ሆይ ብቻ በሉ አላለም አይልም። እዛል ብቻ የምትልቃል የለችም። በሌላ ቦታ ሳታቋርጡ ጸልዩ ይላል። አባታችን ሆይ ብቻ የሚለውን ደጋግማችሁ ጸልዩ ማለት ነው። ሌላ ጸሎት የለም ወይ? ሐዲስ ኪዳን ውስጥ እንኳን ሐዋርያቱ ሌላ ጸሎት አልጸለዩም ወይ? ከዛ ውጪ ይህን ተቃውሞ የሚያነሱ ሰዎች እውነት አባታችን ሆይ ሲሉ ነው የሚውሉ የሚያድሩት? ጭራሽ አባታችን ሆይ ሲላሉ ወይ? ጠላቴ ሆይ ትላላችሁ የሚሉትስ መዝሙራቸው ሁሉ ጠላቴ እንዲያርጌው አይደለ ወይ? እንደው ሐቁን እንነጋገር ከተባለ ስለዚህ አምላካችን ኢየሱስ ክርስቶስ አባታችን ሆይ በሉ ብሏል። የጸሎት መነሻም መድረሻም አባታችን ሆይ ነው። ከዛኛ በሰላም ገብርኤል እንላለን ደግሞ የእመቤታችንን ጸሎት። ይሄን ደግሞ ከዛው ከመጽሐፍ ቅዱስ አውጣተን የቅዱስ ገብርኤልን ሰላምታ ነው። በመልአኩ በገብርኤል ሰላምታ ሰላም እንልሻለን ብለን ያን ነው። በእኛ አይደለ የኛ ሰላምታ ምን ያደርግላታል ለእመቤታችን? በእኛ አይመጥና ክርስቶስ ራሱ ሲናገሩ ለስም አጠራሩ ክብር ይግባውና ይላሉ። የኛ አባቶች በቃል መነገሩ በልቡና መታሰቡ ከፍ ከፍ ይበልና ምን ማለት ነው? በዚህ ቃል መነገሩ አሁን ኢየሱስም እንደው ክብር ይግባውና ያሰኝን። አዎ እኛ እንድንጠራው መፍቀዱ ራሱ በዚህ ክፉ ደግ በሚናገር አንደበት ስምህ መጠራቱ ይቀር በሃጥ አፍ ተወደስኩ ብለህ አትኮነነኝ ይላሉ አባቶቻችን። በዚህ ትትና ነው መነገር ያለበት። ስለዚህ የመቤታችንን ጸሎት በገብርኤል ሰላምታ እኛ ሳንሆን ላንቺ ይገባል ብሎ እግዚአብሔር መርጦ ሰላም እንዲልሽ የመረጠው ገብርኤል ነው። መላእክት ቀደምት ቋንኞቹ አለቆች አንዱን አምጥቶ ነው ላንቺ። ስለዚህ እኛ በእኛ በኃጢአተኞቹ አንደበት ሳይሆን በገብርኤል ሰላምታ ሰላም እንልሻለን እንላለን። ኤልሳቤጥም እንደዚሁ ምንድነው ያለችው? አንቺ አሁን አንዳንድ ሰዎች አባታችን ነው ይብሉ መቤታችን ነው የሚለው ሲያዩ ፈጣሪና ፍጡርን እንዴት አብራቹ አባታችን ነው? እንግዲህ ኤልሳቤጥ አሳየችና አንቺ ተባረክሽንሽ ብላ የማህፀንሽ ፍሬ ተባረከ ነው አለች። እና የካህን ሚስት አይደለች እንግዲህ ጸሎት ታቃለች። እናትና ልጅን አብሮ ማመስገን አሳየችን። መቤታችን ደግሞ በአንድ መልአክና በአንድ ሴት ብቻ ተመስግኛ አልቀርም እንሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ያመሰግኑኛል ብላለች። እና ስለዚህ ጸሎቶቻችን ሁሉ ምንጫቸው መጽሐፍ ቅዱስ መሆኑ ላይ እስከተማመንን ድረስ አባታችን ሆይ በሉ አለ እንጂ ከአባታችን ሆይ ውጪ ሌላ ነገር እንዳትሉ አላለም። እንደዛ እንዳላለ የሚያሳዩ እጅግ ብዙ ጸሎቶች አሉ። አምላካችን ኢየሱስ ክርስቶስ መጨረሻ ላይ የጸለየው ጸሎት ብዙ ጸሎቶች በመሰረቱ አባታችን ሆይ በሉ ያለው እንጂ እሱ የጸለየው አይደለም። ምክንያቱም እሱ ከኛ ጋር አባታችን ሆይ ሊል አይችልም። ለእሱ የባህሪ አባቱ ነው፣ ለእኛ የጸጋ አባታችን ነው። ስለዚህ ሲለየው እንደውም ወደ አባቴና ወደ አባታችሁ ነው ያለው። የእኔ የባህሪ አባቴ እናንተ የጸጋ አባት፣ እሱ አባታችን ሆይ አይልም። ግን ሌሎች ጸሎቶች እንዲበሉ ተብለው የተነገሩ በሐዲስ ኪዳንም አለ። ሐዋርያትም ተሰብስበው በሙሉ ፈቃድ ቃሉን ከተቀበሉ በኋላ ለምሳሌ ይሁዳ ሲመረጥ የጸለየው ጸሎት አባታችን ሆይ አይደለም የሚለው እንዲህ ላለ ታድሎ ነበረ፣ አሁን ግን ከኛ መካከል ያለውን ሹመው ብለው ማቲያስን ሐዋርያውን ሲተኩ ማለት ነው የጸለዩት ጸሎት አባታችን ሆይ ነው። ሌሎች ብዙ ጸሎቶች እንዳሉ ያሳያል። ሳናቋረጥ የምንጸልይ ከሆነ ደግሞ ብዙ ጸሎቶች በመጽሐፍ ቅዱስ ተጽፏል። ያንን
በምስጋናም ጳውሎስና ሲላስ በእስር ቤት በነበሩበት ሰዓትም ቢሆን ያመሰገኑት ምስጋና፣ እንግዲህ ጸሎት የምንለው ምስጋናም በራሱ አንድ ነው እና ከዛ ውጭ አልነበረም። ስለዚህ ሀሳቡ መቼም ቢሆን ከነዚህ አባቶች ሆይ ከሚለው ጸሎት አይጠፋም ሁሉም ምንም ሆነ ምንም ከዚህ አይጠፋም።
ባይሆን ምንድነው ፍሬምወርኩን አስቀምጦልናል። አሁን አባታችን ሆይን እስቲ ልብ ብለን ነው አባታችን ሆይ ይላል፣ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃደ በሰማይ እንዲሆነች እንዲሁም በምድር ትሁን ካለ በኋላ የዕለት እንጀራችን ስጠን። አሁን እርግጠኛ ነኝ ይህን ጸሎት ሰው ቢሆን የደረሰው አባታችን ሆይ የዕለት እንጀራችን ስጠን ብሎ ልንጀምረው
ቅድሚያ የሚያመጣው
ከምግቡ ነው የሚጀምረው ከጥቅሙ ነው የሚጀምረው። ግን መጀመሪያ ምስጋና አባታችን ሆይ አባትነቱን አመንን ማለት ነው። በሰማያት የምትኖር ስምህ ይቀደስ። ስምህ ይቀደስ እኮ ለራስ ነው ልመነው። በነገራችን የእግዚአብሔር ስም ይቀደስ ብሎ ምን ልለው ልመነው? ምክንያቱም ስሙ የሚቀደሰው በእኛ አይደል እንዴ? በእኛ ህይወት ነው። እኛ ቅዱስ ሆነን ብንገኝ በእኛ ስሙ ይቀደሳል። ምንድን ነው አንዲት ሴት ምን አለች ይባላል፣ ሁልጊዜ ትዳር ስጠኝ ብላ ትለምንና አልተሳካላት። በኋላ አንድ ቀን በቃ ጌታ ሆይ የእኔን ትዳር ተውና ለእናቴ አማች ስጣት አለች ይባላል። ያው ዞሮ ለራሷ ነው። እና ስም ይቀደስ ማለት በእኛ ነው የሚቀደሰው። እኛ ከኃጢአት ከተከለከልን ነው በእኛ ሰውነት ነው የሚቀደሰው። ስም ይቀደስ፣ ከዛ መንግስት ትምጣ። ስሙ የሚቀደሰው ደግሞ ያለማቋረጥ ለዘላለም በምኑ ነው? በመንግስቱ ነው። መንግስት ትምጣ። ግን መንግስት እስክትመጣ ድረስ ደግሞ እስከዚያ ደግሞ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። እዚህም እንዲመሰገን ፈቃድ የዕለት እንጀራችን ስጠን ደግሞ እዚህ እንድናመሰግን እንጀራ ያስፈልገኝ ካልኖሩ ማመስገን አይቻልም ብለን እንጸልያለን። ስለዚህ ይህን ፍሬምወርክ ሰጥቶናል ማለት። በዚህ መሰረት ሌሎች ጸሎቶች ብዙ አሉ። ከአባታችን ሆይ ሀሳባቸው ያልወጣ አዲስ ቅኔን ተቀኙ ለእግዚአብሔር ይላል። ታዲያ አዲስ ቅኔ እንግዲህ ማለት አባታችን ሆይን ብቻ ማለት ስላልሆነ ብዙ ቅኔዎች ከዛ ውስጥ የወጡ ከመጽሐፍ ቃል የተስማሙ አባት ከሆነው አስራው ከተባሉት ስሮች ከሆኑት መጽሐፍት ያልወጡ ግን በጣም ብዙ ጸሎቶች ቤተክርስቲያናችን አላት። 24 ሰዓት የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት ለመናገር ማህሌቷ፣ ሰዓታቷ፣ ቅዳሴዋ ሁሉም እኮ ሰዓት ለመቆጠብ ተብሎ አጥሮ ነው። እስቲ አሁን ቅዳሴው ቢዜም እስከ ስንት ሰዓት ነው የሚወጣው? ቅዳሴው ሙሉ ቢዜ በጣም ብዙ ነው። ማህሌቱ፣ ሰዓታት፣ ሁሉም ነገር ቢባል በትክክል አይበቃም። ለ24 ሰዓት የማይበቃ የጸሎት ዝግጅት ያላት ቤተክርስቲያን ምንድን ነው የሚያሳየው? ቤተክርስቲያኗ 24 ሰዓት ለማይገድበው ለዘላለማዊ ህይወት ለማመስገን ዝግጅ ሆና እየጠበቀች ነው ማለት። ለዛ ናት ዝግጅ የሆነችው። እዚህ አልበቃት ብሏል ሰዓቱ። ጸሎቱ ሳይሆን የሚያንቀው ሰዓቱ። ዝም ብሎ የተወሰነ ነገር ብሎ አዳራሽ ተሰብስቦ መበተን አለ በኛ ቤተክርስቲያን። 24 ሰዓት ጊዜው አቅቶታል ቤተክርስቲያኗን ማስተናገድ እንጂ ቤተክርስቲያኗ ለጸሎት እጥረት ያለባት ቤተክርስቲያን አለች።
የተወደዳችሁ ክቡራና ክቡራት ተመልካቾቻችን እንግዲህ የተከታተላችሁ የምትገኙት በዚህ በወጣቶች መርሃ ግብር ማለት ነው። ክርስቲያናዊ ወጣትነት እንዴት ነው? በዚህ ደግሞ ካነሳናቸው ርዕሰ ጉዳዮች ለዛሬ ማለት ነው ጸሎትና ወጣትነት እንዴት ነው? በዚህ ፈታኝ በሆነው እድሜ
ሰው እርዳታ በሚያገኝበት ለሰውም መብቃት በሚችልበት እድሜ የሚከተለውን እድሜያችንንም መሰረት በሚያስይዝልን እድሜ የጸሎት ጉልበቱ ምን ያክል ነው? በምንስ መጸለይ እንችላለን? እንዴት እንጸልያለን? እየጸለያነው ጸሎትስ በምን መንገድ ነው? በአግባብ ነው ወይ? ስለዚህ በዚህ ጉዳይ ሊነሱ የሚችሉ ሐሳቦችን እያነሳን ወደ እናንተ እያደረስን እንገኛለን። አብራችሁን ስለሆናችሁ እጅጉን አመሰግናለን። ላስተያየታችሁ በ0118121224 ብላችሁ ብትደውሉ ይደርሰናል። አብራችሁን ስለሆናችሁ እጅጉን አመሰግናለን። ተመለሰ መጣለን። ክቡራንና ክቡራት ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት በዚህ በአውደ ወራዙት ስር ክርስቲያናዊ ወጣትነት የሚለውን መርሃ ግብር እየተከታተላችሁ ትገኛላችሁ። በዚህ ደግሞ ለዛሬው ያነሳ ነው ጸሎትና ወጣትነት እንዴት ነው? በምን መንገድ መጸለይ ያለብን? ምንድን ነው የምንጸልየው? ለጸሎት የምናነሳቸው ሚዛን የማይደፉ ሀሳቦችስ በምን መታየት አለባቸው? ቤተክርስቲያን መልሷ ምንድን ነው እያልን ከመምህር ሄኖክ ኃይሌ ጋር አብረን ቆይታችን እያደረግን እንገኛለን። እናንተም አብራችሁን ስለሆናችሁ እጅጉን እናመሰግናለን። እግዚአብሔር ከሁላችን ጋር ይሁን። መምህር፣ ወደ ውይይታችን እንመለስ። የመጨረሻው ሀሳባችን ነው ይሄ። ምንድን ነው እንግዲህ ስለ ጸሎት ምንነት አንስተናል፣ ሀሳቦችንም ሚዛን የማይደፉ ሀሳቦችንም አንስተናል። ቤተክርስቲያን መልሷ ምን እንደሆነ ተነጋግረናል። ከዚህ ውጭ ግን ጸሎት የራሱ ስርዓት አለው። በተለይ በቤተክርስቲያናችን ሰባት የጸሎት ጊዜያት እንዳሉ እናውቃለንና እንዴት እንጸልይ የሚለው ጉዳይ ደግሞ ሌላ ጉዳይ ነው። በተለይ በወጣትነት እድሜ ጊዜን አብቃቅቶ ስራን አብቃቅቶ የሚቻለውን ነገር ጉልበትንም የትኛውንም አስተካክሎ ለጸሎት ለመትጋት የጊዜ ሁኔታ አስፈላጊ ነው። ከዛም በላይ ደግሞ እንዴት እንጸልይ የሚለው በራሱ በምን መንገድ እንዴት እንጸልያለን፣ ከአቋቋም ሊሆን ይችላል፣ ወይም ደግሞ ከቦታ ሁኔታ ሊሆን ይችላል። በማንጋሱኝ እንጸልይ የሚለው ጉዳይ ሊነሳ ይገባልና እንዴት መጸለይ ያለበት ቤተክርስቲያናችን?
እንግዲህ ቤተክርስቲያናችን ሰባት የጸሎት ጊዜያት ብላ የመደበቻቸው አሉ። በየሶስት ሰዓቱ ጸሎት ማድረግ እንደውም ይህን ለዚህ ዓለም ሰዎች ብላ ነው። በጣም የሚያስደንቀው የቤተክርስቲያኒቱ መንፈሳዊነት መጠኑን ስናየው ጊዜ ለሌለው ሰው ነው የሰባት ጸሎት ጊዜያት የተባለው እንጂ በገዳማውያኑ ደግሞ አይወሰንም። ጭራሽ ሙሉ የዘወትር የህይወት አስራት ነው፣ እነሱን አይመለከትም። ግን አሁን ባለንበት ሁኔታ ሰባት በቀን ሰባት ጊዜ መጸለይ የስራዬ ትምህርቴ ለሚል ሰው በቀን አንዴ እና ሁለቴ ለመጸለይ የሚከብደው ሰው እንዴት ያደርገዋል ያሰኛል። የሚገርመው ቅድም መጀመሪያ ስንነሳ ያነሳነውን ነገር እናንሳ። ለጸሎት የምንሰጠው ትኩረት ወሳኝ ነው። በተለይ እንግዲህ ወጣትና ጸሎት እያልን ከሆነ አሁን አንድ ወጣት ይህን ወጣትም ማንኛውም ክርስቲያን በተለይ ግን በወጣቶች ስለሚጸና ነው። ጠዋት ከእንቅልፉ ሲነቃ መጀመሪያ እንደነቃ በእጁ የሚፈልገው ምንድን ነው? ስልኩን ነው? የጸሎት መጽሐፉን ነው? አሁን ያለንበት ዘመን በጣም ዲስትራክሽን ያለበት የኢንተርኔት ዘመን ነው። ሚዲያው በጣም ከመጠን አልፏል። ጠቃሚ ያልሆኑ እውቀቶች በዝተዋል። የማይመለከተውን ነገር ሲዳክር እንዲውል የሚያደርግ ቅርጽ ያለው ዓለም ላይ ነው ያለነው። ስለዚህ ገና ከእንቅልፉ አንድ ሰው አንድ ወጣት ሲነቃ መጀመሪያ በእጁ የሚፈልገው ምኑን ነው? ስልኩን ነው ወይስ የጸሎት መጽሐፉን ነው? ማየት የሚፈልገው ሶሻል ሚዲያ ነው ወይስ ከእግዚአብሔር? አሁን ትልቁ ችግሩ እግዚአብሔር ፊት ሳንቆም ሰው ፊት እንቆማለን። የመጀመሪያውን ገና ስንነቃ እንግዲህ ያነቃንም እኮ እግዚአብሔር ነው። እግዚአብሔር ካላስነሳ መነሳት አይቻልም፣ ተኝቶ መነሳት አይቻልም። ብዙዎች ተኝተው ቀርተዋል አይደል? ልክ ስንነቃ የመጀመሪያው ምስጋና ለእግዚአብሔር ነው መቅረብ ያለበት ባለንበት ሁኔታ ማለት ነው። ከዚያ በኋላ ደግሞ ያሉት የጸሎት ሰዓታት አሉ። ባሉት የጸሎት ሰዓታት እንደው ቆሞ ተነስቶ ለመጸለይ የሚያመች ሁኔታ ላይ እንኳን ባይሆን የስራው የትምህርት ሁኔታ የህሊና ጸሎት አለ። እቺ አጭሯን እንግዲህ የቸኮለ እና ሁኔታው ያልተመቻቸለት ሰው እንደው ሳይጸለያት እንዳይቀር የተሰጠች አጭር ጸሎት አባታችን ሆይ ናት። ባለበት ቦታ አባታችን ሆይ ከማለት የሚከለክለው የለም። ለረጅም መንገድ በትራንስፖርት ተሳፍረን የምንሄድበት ጊዜ አለ። በአውቶቡስ ሊሆን ይችላል፣ በባቡር ሊሆን ይችላል፣ በታክሲ ሊሆን ይችላል። ምን እያደረግን ነው መንገድ ላይ የምንሄደው? መንፈሳዊ ነገር ለማድረግ የሚከለክል አይደለም። አንዳንዴ ከማታውቀው ሰው ጋር ተቀምጠ ወይ ቆመህ እየሄድክ የግድ ተግትጎ የሚያናግርህም የለም። በዛች ደቂቃ አባቶቻችን መንገድ ላይ እየሄዱ ገበሬው እያረሰ ዳዊት እየደገሙ የሚያውቁትን ቃለ እግዚአብሔር በቃላቸው እያሉ ነው። ምንም ባናውቅ አባታችን አይጠፋም እና በተገኘው ጊዜ ጸሎት ማድረግ ይገባል። የጸሎት ጊዜ ስለሌለው ህሊናህን ሁልጊዜ ከእግዚአብሔር ጋር የምታገናኝበትን እድል ሁሉ መጠቀም እንዳለብን ነው አባቶቻችን ያስተማሩ።
በይበልጥ ደግሞ እዚህ ላይ በአገልግሎቱ በተለይ በምግብ በምንመገብበት ሰዓት ላይ በምንነሳበት ሰዓት ላይ ምኝታን ለመቀበል ወይም ደግሞ ሰላም እንቅልፍ ለመተኛት ሁልጊዜ የማይቀሩ ሀሳቦች ላይ ጸሎት የግድ ያስፈልጋል። በዚህ
እንደውም የምግብ ጸሎት የሚገርመው እንደ አባቶቻችን የማዕድን ጸሎት አብረው ማረጋቸው እንደ ለኛን ስንፍና አይተው ይመስላል። ምክንያቱም ሰው ለጸሎት ጊዜ ለኝም ቢል ለምግብ ጊዜ ያጣ እንደው ይሄ ሰው ባይጸልይ ይበላል አይደል? ስለዚህ እንደው ሌላ ቀን አስቦ ባይጸልይ እስቲ ስትበላ እንኳን ጸልይ ለማለት እኮ ነውና ጸሎት ሲርብህ በተለይ የመጸለይ ዝንባሌ ይጨምራል እኮ። ብዙ ሰው አሁን ሲበላ ከመብላቱ በፊት ይጠርም ይርዘምም ጸልዮንም ይበላው ዝም ብሎም ይበላ ይኖራል፣ ግን በአብዛኛው ጸልዮንም ይበላው። ከጠገበ በኋላ ግን ይረሳዋል። ብዙ ጊዜ ስብሐት ላይ ይችላል። ይሄ ምንድነው የሚያሳየው? ስንጠግብ ጾም በሆነ ሰዓት የመጸለይ ዝንባሌያችን ይጨምራል፣ ስንጠግብ ደግሞ የመርሳት። ግን በተገኘው ነገር ሁሉ እግዚአብሔር ሳታመሰግን ቤተክርስቲያናችን ጸሎት ታደርጋለች፣ ትቆርስና ትሰጣለች። ቆርሶም ሰጣቸው አይናቸው ተከፈተ ይላል። ጌታ ያረገውን እኮ ነው እኛ ቤተክርስቲያን የምታረገው። ማደል ቆርሶ መስጠት ሌላ ትርጉም የለውም። ማዕድን መባረክ መቁረስ። ቅዱስ ኤፍሬም ሶሪያዊ እንደውም ጭራሽ የጸሎትን የምግብ ጸሎትን የሚመለከት ድርሳን አለውና በጣም የሚደንቀው ስትበላ ምግቡ ላይ ራሱ እግዚአብሔር እናመስግነው። ለምን እንደምታመሰግነው የምትጸልይበት ምክንያት የምታመሰግንበት ምክንያት ይሄ ምግብ ጨው ባይኖር ይጣፍጣል? ጨውን ከድንጋይ ያዘጋጀው ማን ነው? እግዚአብሔር ነው። ጥሩ ምግብ የሰራችን ሴት፣ ጥሩ ምግብን የሰራ የምግብ ዝግጅት ባለሙያ እንደው እጁን ይባርከው ብለህ ታመሰግናለህ። ምግቡን የሰራውን ካመሰገንክ ምግቡን የፈጠረውን አታመሰግንም ወይ? የፈጠረውን ራሱ ያን ምግብ ከአፈር ተሰብስቦ ተዘርቶ በቅሎ አይደለ እንጀራው ደመሆን የሚመጣው? እና ይህንን ሁሉ እያሰብን እንድናመሰግን ጣዕም የሰጠውን እሳት ባይኖር ምግብ ይበላ ነበር ወይ ጥሬው? ይህንን ሁሉ ከእግዚአብሔር የተገኘ ስለሆነ እንድናመሰግን በተገኘው አጋጣሚ ሁሉ እንድናመሰግን ነው ቤተክርስቲያን የምታስተምረው።
በዚህ ላይ የጸሎት በምን መንገድ ለምሳሌ ቦታ የቦታ ሁኔታ
የጸሎት ቦታም እንግዲህ ትልቋ የጸሎት ቦታ ቤተክርስቲያን ነች። ምክንያቱም በዚህ ስፍራ ለሚጸለይ ጸሎት አይኔም ልቤም ዘወትር በዚህ ይሆናል ብሎ ለሶሎሞን በቀደመው ቤተ መቅደስ ተናግሯል። በአዲስ ኪዳን ደግሞ የበለጠ ክብሯ ጨምሮ የስጋው ደግሞ መሰዊያ ሆናለች ቤተክርስቲያን። በፊት እንደሚሰዋው የጥጅ አይደለም፣ የኦሪት ሊቀ ካህናት አይደለም፣ የአዲስ ኪዳን ሊቀ ካህናት ኢየሱስ ክርስቶስ የገዛ ስጋና ደግሞ መስዋዕት አድርጎ የሰጠባት የከበረች ቤተክርስቲያን ነች። ስለዚህ ከየትኛውም ስፍራ አሁን አንዳንድ ሰዎች የትም ቦታ እግዚአብሔር አለ የትም ሊጸልይ ይችላሉ። ትክክል ነው። አስገዳጅ ሁኔታ ከሆነ ባለበት ቢጸልይ አይከለከል። ግን የበለጠ ረድኤተ እግዚአብሔር የሚገለጠው ከእግዚአብሔር የምንታረቅባት ስፍራ የተለየችው ቤተ መቅደስ። ሐዋርያትም ሄደው በኦሪት መቅደስ በምኩራብ ይጸልዩ ነበር። ክርስቲያኖች ናቸው። አንድ ሰዓት ሐዋርያው 9 ሰዓት ሄደው በር ላይ እንደውም የታመመውን የፈወሱበት ማለት ነው። ምንድን ነው የሚያሳየን? መካነ ጸሎት እግዚአብሔር የለየዋለ የተቀደሰ ቦታ ነው። በረድኤት የሚያድርበት ቤተ ክርስቲያን ውስጥ ሆኖ መጸለይ ይገባል። አይ በሁሉም ስላለ የትሶኝ ብጸልይ የሚለው የስንፍና ምክንያት ነው እንጂ በእውነት እግዚአብሔርን በሁሉ ቦታ መኖር ከማሰብ አለ። ለምሳሌ ውሃ እንጠጣለን። የምንስበው አየር ውስጥ እኮ ውሃ አለ፣ በሳይንሱ አለ ውሃ አለ። ስለዚህ አይ ውሃ አለ እኮ እዚህ አየር ውስጥ፣ ስለዚህ ውሃ አልጠጣም የሚል ሰው የለም። ውሃው ተሰብስቦ ይጠጣል አይደለም። የምንጠጣው የምንስበው ኦክሲጅን ውስጥ ግን ውሃ መኖሩን ረስተነው አይደለም። ግን ቢኖርም ውሃ ያስፈልገናል። እግዚአብሔር በሁሉ ቦታ አለ፣ ግን ደግሞ በረድኤት የሚገለጥባት የከበረች ደግሞ ስፍራ አለች።
ከምንም በላይ ደግሞ መሄዱ በራሱ
በትክክል እያንዳንዱ እግዚአብሔር እኮ እርምጃችንን ይቆጥረዋል። ወደ ኃጢአት የሄድከውን ቆጥሮ የሚቀጣ ከሆነ ወደ እሱ የመጣኸው እንዴት አይቆጥረው? እንደውም መጽሐፈ መነኮሳት ላይ ምን የሚል አለ? አንድ አባት ውሃ ይቀዳ ነበረ። ረጅም ኪሎ ሜትር እየሄደ ውሃ ቀድቶ ከዛ ተመልሶ ነበረ የሚመለስ። በኋላ መረረ። እኔ በቀን 12 ኪሎ ሜትር ድረስ እየሄድኩ ውሃ የምቀዳው ገዳም የመጣው ልጸልይ ነው እንጂ ውሃ ልቀዳ ነው? ከዚህ በኋላ እግዚአብሔር ሆይ ነገ ዛሬ ቀዳለው፣ ነገ ስመለስ እዚሁ ገዳሙ በር ላይ ውሃ ፍልቅልኝ እንጂ አለዚያ ገዳሙን ትሄዳለዋል። በኋላ ይሄ አባት ውሃውን ሊቀዳ እቃውን ይዞ ሲሄድ ከጀርባው የኮቴ ድምፅ ይሰማል። ዞሮ ሲያይ እግዚአብሔር መልአክ ነው። ትልቅ ብራና ይዞ እየጻፈ ይከተለዋል። ምን እያረክ ነው? እርምጃህን እየቆጠርኩ ነው። የምን እርምጃ ሲለው፣ ውሃ ለመጉዳት ሄደህ የምትመለስ 12 ኪሎ ሜትር ተቆጥሮ ዋጋ ይሰጣል ነው አለ። እግዚአብሔር ወይ በል 12 ኪሎ ሜትሩን 24 አድርግልኛል። ምክንያቱም የሚጠቅመን ከሆነ የኃጢአት ስርየት የሚያስገኝ ከሆነ እያንዳንዱ እርምጃ ዋጋ ካላት ወደ እግዚአብሔር ቤት መምጣታችን ብቻ።
ደግሞስ ሐዋርያው ልበ አምላክ ዳዊት እንደተናገረው ወደ ቤተ እግዚአብሔር እንሂድ ባሉ ጊዜ
ደስ አለኝ። በጣም እንደ የዳዊት እኮ የሚገርመው ሄዶ እኮ አይደለም እንሂድ ሲሉት ነው። ገና አልሄደም እኮ። አንዳንድ ሰው እንሂድ ሲሉት እኮ የሚከፈዋል። ቤተ ክርስቲያን እንሂድ ሲሉት እንሂድ እንዳይሉት እኮ መንገድ የሚቀይራል። መጣብኝ ደግሞ ብሎ ዳዊት ግን እንሂድ ሲሉኝ ደግሞ ንጉስ ነው እግዚአብሔር ያሳይ ንጉስ ነው። ጊዜ የለኝም ለማለት አሁን ከዳዊት የበለጠ ማን አለ? ቢዚ ነኝ
ይሁን ነው ጸጥታውም ሰላም ነው ሰገነት
እንዴ ድንኳን እኮ ናት የዛ ጊዜ ቤተ መቅደሷ በዳዊት ዘመን አይደለ የተሻለ ነገር ለማየት አይደለ ቤተ መንግስቱስ ነው ያለው ተመችቶት ነው ግን እንዲድ ሲሉ ይደሳለ የትኛው ባለስልጣን ነው ወደ እግዚአብሔር ቤት ይድ ሲሉት ደስም ይለው እንደውም እንደ ንቀት ሁሉ ሊቆጥረው ይችላል ዳዊት ግን ደስ አለውና ወደ እግዚአብሔር ቤት ለመሄድ የሚደረገውን ርምጃ ራሱ እግዚአብሔር የሚቆጥረው መሆኑን መርሳት የለብንም ከቦታ አንጻር ሌላው በኦሪቱ ዘመን ወደ ምስራቅ ነበር የሚጸልዩት ምስራቅ የፀሐይ መውጫ ነው ቃል ኪዳንም ያለበት የኢየሩሳሌምን ማንጻር ስለሆነች ወደዛ ዞረው እንዲጸልዩ ታዘው ነበር አሁን በእኛ ቤተክርስቲያን በመሰረቱ በዲፎልት ራሱ የኛ ቤተክርስቲያን የምትሰራው ወደ ምስራቅ ሆና ነው ስለዚህ አንሰው ቤተ መቅደሱት ቆሞ ቢጸልይ ወደ ምስራቅ ዞሯል ሳያቀው ማለት አቅጣጫውን አዎ ኮምፓስ ያስፈልገው ማለት ነው ዝም ብሎ ሄዶ ቆሞ በምስራቅ ነው የሚጸልየው ከዚያ ውጪ ግን በሐዲስ ኪዳን በሁላችን መካከለ እግዚአብሔር እንደሚገኝ ቃል ኪዳን ሰጥቷል ወዴትም አቅጣጫ ዞረው ቢጸልይ እግዚአብሔር ከመካከላችን አለ እና እኛ ለፀሐይ መውጫ ሳይሆን ፀሐዩን ለሚያወጣው ነው የምንጸልየው ይላል አባ ጊዮርጊስ በመጽሐፈ ምስጢር ለፀሐዩ መውጫ ሳይሆን ፀሐዩን ለዚያ ሰርቆ ለፀሐይ ይላል ፀሐዩን ለሚያወጣው ነው እንጂ ለፀሐዩ አይደለም ይላልና ሌላው አንድ አባት እንደውም እዚህ ላይ ለሐዲስ ኪዳን ጥሩ ምሳሌ የሚሆነን እየጸለየ በተመስጦ እየጸለየ ነበርና በጣም በተመስጦ ላይ ያለ ሌላ አባ መጣና አቋረጠው አንተ ብሎ እጅ ጽፍቶ ተው አንተ ወደ ምስራቅ ዞረ ጸለያል ሲለው ያባት አዘነ ምክንያቱም በጣም እየጸለየ ተመስጦ ላይ ነበር ወደ ምስራቅ ዙር ብሎ ዙር ሲለው ምን አለው ፀሐይ ለምን አለው ወደ ፀሐይ ዞረ መጸለያ ያለ ወደ ምስራቅ ሲለው አንተ ፀሐይህን ፈልግ የኔ ፀሐይ ክርስቶስ ነው አለው እና አሁን የሐዲስ ኪዳን የሁላችን ጨለማ የራቀበት ብርሃን ክርስቶስ ነው ፀሐይ እሱ ነው ምስራቀ ፀሐይ መቤታችን ነች አይደል ምስራቀ ፀሐይ እውነተኛ ፀሐይ ወጣባት ማለት ነው መውጫው ስለዚህ አሁን በመካከላችን ስላለ ወዴትም አቅጣጫ ብዞር እግዚአብሔር ከኛ ጋር ነው ካቅጣጫው በላይ ማለት ነው ይሄ ግን የቤተ መቅደሱን ክብር የጸሎቱን ክብር አይከለክለውም ሌላው ስንጸልይ አይናችንን ወደ ላይ ከፍ አድርገን በኦርቶዶክሳዊ ቤተክርስቲያናችን አይን ጨፍኖ አይጸልይም አላስተማረ በትክክል እና አንዳንድ ሰዎች በእርግጥ አይምሮ ለመሰብሰብ መጨፈን ትክክል ነው በእርግጥ አይን ሲጨፈን አይምሮ ሊሰብሰብ ይችላል ሜዲቴት የማረጉ ነገር ግን ወደ ትክክለኛው ተመስጦ ከመጣ የስሜት ህዋሳት መዘጋታቸው አይደለም እንግዲህ ጆሮንም አደፍነው አፈንም ልዘጋው አይችልም አይደል ምታሸተውንም ልዘጋው አይችልም ወደ እውነተኛው ተመስጦ ስትመጣ አይንህ ይያየ አያይ
እውነት ነው ለምሳሌ እንደው ቅዱስ እስጢፋኖስ የሚወግሩትን ድንጋዮች ሳይሆን የሚያየው ክርስቶስን ነበር
በትክክል እንደውም የእስጢፋኖስ በጣም ጥሩ የሚሆነው አሁን አይን ለመጨፈር ከእስጢፋኖስ በላይ ምክንያት ያለው አሁን ያንስቼ ድንጋይ ወረወረብህ እንዲጥላል አይደል ድንጋይ የተወረወረበት ግን አይኑን ገልጦ ነው ይዛለ ስለዚህ እንኳን በሰላም አገር ድንጋይ ቢወረወረብን አይናችንን ጨፍነን አንጸልይም የኛ ስርዓት አይደለም አምላካችን ኢየሱስ ክርስቶስም አይኑን አቀንቶ ነው የሚለው ብዙ ቦታ ይሄ ሲባል ግን አይን መጨፈን ከኃጢአት ጋር ከመሆኑ ምክንያቱም አይኑን የማያይ ሰው ሊኖር ይችላል ግን በህሊናው አይን ስለሚያይ ነው እግዚአብሔር የሚሰማው እንደዛ አርገን በጣም ኤክስትሪም አናውጣው ግን ባለው ሁኔታ በእኛ ስርዓት
ያ መጻፍም ሀበነ እግዚኦ አይንታይ ነው
እና አንተን ብቻ የሚያዩ ይላል አይደል ወትረካ ከራያ እና አንተን ብቻ የሚያዩ ስለሚል እያዩ ዓለሙን እያዩ እንዳላዩ የሚሆኑ ማለት ነው አይተው እንዳላዩ እየሰሙ እንዳልሰሙ የሚሆኑ ከተማ ገብተው ግርግር ገብተው ከገዳም ወጥተው በአባቶቻችን ታሪክ ወጥተው አንደሽ ነገር ሳይው የሚመለሱ አሉ አይናቸው ሌላ ነገር እያየ ስለሆነ እና እውነተኛውም ተመስጦሱ ነውና እኛ ቤተክርስቲያን አይን መጨፈን የማይሆን ጩኸት መወራጨት እግዚአብሔር የሰላም አምላክ ስለሆነ ስም ኢሞሽንን አይደለም ረን የምታርገኛ ቤተክርስቲያን ስሜትህን መንካት ላይ ሳይሆን ነፍስን ነው መንካት ያለው ያ ሲሆን ደግሞ ጸጥ ይያልክ ነው የምትመጣው እንጂ የሞክ የጋልክ አትመጣም እና በጩኸት በቃለ ምንልስ በእንደዚህ አይነት ስርዓት የላትም የሁከት አምላክ አይደለም ስለሚል ደግሞ ወደ ጥልቅ ተመስጦ ሲመጣ ወደ ዝምታ እያሉ እንደሌለ ወደ መሆንና ቅዱስ እስጢፋኖስ አባታችን ቅዱስ ያሬድ እግራቸውን በጦር እየተወጉ በድንጋይ እየተመቱ እንደውም እዚህ ማለት ተጽጌ ላይ ውግረታ አይባን ይመስሉ ሐሰረም ይላል በማዛ ጽጌ ለዘባው ደስም ሰከ በምስክርነት አደባባይ በአበባሽ በክርስቶስ በፍቅሩ ማዛ የሰከረ ሰው ይላል ውግረታ አይባን ይመስሉ ሐሰረም በድንጋይ ይወገር ገለባ ነው ይመስሉ ለሱ ገለባ ነው ይመስሉ
ያረጋግጥ ላይ እንደተጻፈው እነ ጴጥሮስን እነ ጳውሎስን ደብድበዋቸው ምንም እንዳልተመቱ
ያላቸው ነው የወጡት እና ቅዱስ እስጢፋኖስ የሚያየው ተመስጦ ወልደ እግዚአብሔርን ይያየ ስለሆነ ድንጋዩ ምንም አልመሰለው ቅዱስ ያሬድ የመዝሙሩ ተመስጦ ጦሩ ምንም አልመሰለው አሁን እኛ ኮሽ ሲል ጸሎት ምን እናቆመው ለምን እንደው አልገባንም ጸሎት ውስጥ አልገባንም እንደ ቃል ይወጥ
በርግጥ በጣም ደስ የሚል ውይይት ነበር። እንግዲህ መምህር ሄኖክ በተመልካችን በጣም አመስገን እንፈልጋለሁ። ብዙ ሀሳቦችን አንስተናል። በተለይ ጸሎት መሰረታዊ ሀሳቦች ምን ላይ ሊነሱ እንደሚገባ እና በጸሎት የሚያጋጥሙ ግን ሚዛን የማይደፉ ሀሳቦች ወጣቶች ሲያነሱ መልሳቸው ምን እንደሆነ፣ ቤተክርስቲያን በምን መንገድ እንደምትመልስ እጅግ ሰፋ ያለ በጣም ደስ የሚያሰኝ ውይይት አድርገናል። ሁላችንም መሮጥ እንደሚገባን እንድንሮጥ ጸሎታችሁ አይለይን ማለት እንፈልጋለን። በተመልካችን እጅጉን አመሰግናለሁ መምህር ሄኖክ። የተወደዳችሁ ተመልካቾቻችን ከወጣቶች ዝግጅት ጋር አብራችሁ እንድትቆዩ አክብሮት ግብዣችን ነው። እግዚአብሔር ከሁላችን ጋር ይሁን። ሁላችሁም በአስተያየታችሁ ከእኛ ጋር እንድትሆኑ በ011 8 12 12 24 ብላችሁ ብትደውሉ ታገኙናላችሁ። እግዚአብሔር ከሁላችን ጋር ይሁን። መርሃ ግብሩ ይቀጥላል።